Kama, Yemiganyon, Yakup Adams, Radio, Tadano. Yetupan Fredo, Zotter Oud, de Ethiopian Sat Akutatur, Katotuara Sat, Iska, Sedisat, Bafamanas Menzinet FM Megat, Yemeskalan Fon, Yamaria Program, Ahun, Jamra.
አፈራችሁ ተከብራችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ሳምንታዊ ሬዲዮ ፕሮግራሙን አሁን ጀምሯል። እንደተለመደው በዛሬ ፕሮግራማችን የተለያዩ ጉዳዮችን ያነሳን እስከ ፕሮግራማችን ፍጻሜን ቆያለን ማለት ነው። ስቱዲዮ ውስጥ ተመስገንና ሃና ይገኛሉ። እንደምናረፈርክ ተመስገን ሃና
እንደምናረፈርክ ግሩም
እና እንግዲህ ዛሬ ፕሮግራማችን ጀምሯል። ለዛሬ ምን ፕሮግራሞች አሉን የሚለውን በተወሰነ እንዳስና ከዛ አንድ ነጥቦችን እናነሳለን።
ዛሬም እንደተለመደው የተለያዩ ፕሮግራሞች አሉን። የመጀመሪያው ፕሮግራማችን የሚሆነው የሃና ፕሮግራም ነው። ከዛ በማስከተል የኢሳት ኮሚቴ በሱዳን በሚቀጥለው ሳምንት በሚካሄደው
ዛሬ በ28 ሜይ
በሚካሄደው
ስለሚካሄደው የኢሳት የስድስተኛ ዓመት የገቢ ማሰባሰቢያ ፕሮግራም በተመለከተ ከኮሚኒቲዎቹ ጋር ውይይት ኖረናል ማለት ነው።
አዎ እሱ አንዱ አካል ነው። ሌላው ደግሞ የስድስተኛ ማህበር ሊቀመንበር በስዊድን ኢንተርቪው ኖረናል።
እንግዲህ ወይስ ከመንበሩ ወይም ደሞ ሌሎችም የሚመለከታቸው ሰዎች ወይም ኮሚቴ አባላት ካሉ የፊታችን ሐሙስ የኢትዮጵያ ስደተኞች ማህበር በስዊድን ፓርላማ ፊት ለፊት የሰልፍ ወይም ይደረጋል ማለት ነው። ይሄም እንግዲህ ከሰሞኑ እንደሚታወቀው በስዊድን ውስጥ የወጣን አዲስ ህግ አለ። ያ በበርካታ ኢትዮጵያውያን በስደተኞችም በሌላም በመላው ኢትዮጵያውያን ዘንድ ትንሽ እንተነን የፈጠራውን የተለያዩ ስሜቶችን ፈጥሯል እና ያንን በማስመልከት የተለያዩ ትግሎች እየተካሄዱ ነው። የዛ ትግል አንድ አካል እንደሚሆን ይተበቃል። ለሰለሱ በተወሰነ ማብራሪያ መናገኝበት ሁኔታ ይኖራል ማለት ነው።
ሳምንታዊ ዜናም አለ
ይኖራል ማለት ነው።
በማስከተል ከዜና በኋላ ከግንቦት 7 የሥራ አስፈጻሚዎች ጋር የሚደረግ ኢንተርቪውም አለ።
በትክክል ሱም ጊዜውን ተብቆ ይቀርባል ማለት ነው። በወቅታዊ ጉዳይ ላይ እንደዚሁ ተለያዩ ፕሮግራሞችን በመሃል እንደየሩ እንደ ሁኔታው ይቀርባሉ። የበረከት ፕሮግራምም ይጫወታል ይኖራል አይደል? እንግዲህ እነዚህ ፕሮግራሞች በቀደም ተከተል ወደ እናንተ ይቀርባሉ አድማጮች መግቢያ እንግዲህ እናነጥቦችን አንስተን ወደ ሙዚቃና ፕሮግራም እናልፋለን ለመግቢያ ተጠቀምኩት የቴዲ አፍሮ ጃስት እስራኤል ዘማ ምናልባት የዛሬ 11 ዓመት የወጣ ነው በዚህ ጊዜ አካባቢ ነው ዛሬ ቀኑ ባብሻ ስንት ነው
ዛሬ ግንቦት 7 ነው
ሙሰባት 2008
2008 ዓመት ነው
ለከ ዛሬ 11 ዓመት በዛሬ አጋጣሚ እሁድ ነው እና የዛሬ 11 ዓመት በኢትዮጵያ ታሪክ ውስጥ ይሄ ቀን ልዩ ስፍራ እንዳለው መቼም እድሜው የደረሰ ለዚ ይሄን ነገር የተገነዘበ ሰው በሚገባ ይረዳዋል ብዬ አስባለሁ እንደው ታስታውሰው ነገር አለ ስለ ግንቦት 7 97
ያው ግንቦት 7 1997 በኢትዮጵያ ታሪክ ውስጥ እንደ ትልቅ ቀን በተለይ ደግሞ በፖለቲካው ረገድ በ ትልቅነቱ ከመታወስ ቀን አንዱ ነው በዚህ ቀን የኢትዮጵያ ህዝብ ፍጹም ሰላማዊ በሆነ መንገድ ይበጅኛል ይጠቅመኛል ያለውን ፓርቲ በነቂስ ወጥቶ የመረጠበትን ቀን እንደነበር አስታውሳለሁ
በትክክል እንዳልከው ነው ልዩ ቀን ነው በእውነት ኢትዮጵያውያን ያው እንግዲህ በተለይ በእኛ እድሜ እኛ አይተንም እንመሰከረው ኢትዮጵያውያን በጨዋነትና በቃ ለዲሞክራሲ ያላቸውን ልዩ ፍላጎት ያሳዩበት ቀንና ጊዜ ነው ከሌሊቱ ምርጫ ይጀመር የነበረው የዛን ቀን ምርጫው ቀን ጠዋት 12 ሰዓት ነበር ምርጫ ጣቢያዎች ከፈቱ የነበሩት ይሁንና ሰው ከሌሊት 9 ሰዓት እና 10 ሰዓት ጀምሮ ወረፋ ቆመው ማታም ይጠናቀቃል የተባለው 12 ሰዓት ነበር እስከ ምሽቱ 4 ሰዓት ድረስ የምርጫ ጣቢያዎቹ በሰው ተጨናንቀው ድምጽ የተሰጠበት ሁኔታ ነው ይሄ በታሪክ ተመዝግቦ የሚኖር ነው ኢትዮጵያውያን አሁን ያለውን ስርዓት አንፈልግም በቃኝ ብለው በሙሉ ድምጽ ከገጠር እስከ ከተማ ከከተማ እስከ ገጠር በአንድ ድምጽ ያባረሩበት ማለት ይቻላል ጊዜና ወቅት ነበር ይሁንና አንባገልጽ በመስረቅ በመቀልበስ የባስብሎም ንጹሃን ዜጎችን የጨፈጨፉበት ነው እንግዲህ ከዛን ጊዜ በኋላ እና ይሄ ቀን ልዩ ቀን ነው ለማለት ነው
በትክክል በኢትዮጵያ ታሪክ ትልቅ አሻራ ያሳረፈ ትልቅ ቀን ነው
ይሄ በትክክል
በመቀጠል ሌላ አንድ ጉዳይ አለ በመገናኛ ማለትም በሶሻል ሚዲያዎች ላይ መነጋገሪያ የነበረ ጉዳይ ነው የጀርመን ኤምባሲ ያወጣው የሥራ ማስታወቂያ ንመለከታል እስቲ በዚህ ጉዳይ ላይ ምን ትላለህ
እንዴ በጣም የኛ ኢትዮጵያውያን ነገር ከለተወለደት ምን ሰማው ነገር በጣም የሚያስገርም ነገር ሆኗል የኛም አልፎ አሁን ደግሞ ወደ ሌሎችም የተጋባ ይመስላል እኔ እንደዛ ነው የምረዳው አዲስ አበባ የሚገኘው የጀርመን ኤምባሲ አንድ የሥራ ማስታወቂያ አውጥቷል ከሰሞኑ ማለት ነው ይሄንን አድማጮችም በጀርመን ኤምባሲ አሜሪካ የሚገኘው ጀርመን ኤምባሲ ድረገጽ ላይ በመሄድ ማየት ይችላሉ የሥራ ማስታወቂያው እንግዲህ አንድ ጻፊ መስለኛል በቪዛና በካውንስለር ሴክሽን ውስጥ ለመቅጠር የወጣ የሥራ ማስታወቂያ ነው የሥራ ማስታወቂያው ማውጣቱ ምንም የሚደንቅ ነገር የለውም ነገር ግን ይሄን ሥራ ለመቀጠር የቀረበው ምንድነው ሪኳየር ትንሽ ብዙዎችን ያስገረመ ነው ምክንያቱም ይሄ ቀጣሪው አካል የጀርመን ኤምባሲ ነው ወይም ደግሞ የኢትዮጵያ እንትን አይደለም የጀርመን ኤምባሲ ነውና ከመመዘኛዎቹ መሃል እንደዚህ ይላል በእንግሊዘኛው ማለት ነው good knowledge of tigrinya is a precondition for any application ilal እንደቀድመ ሁኔታን የተቀመጠው ማለት ትግሪኛ ቋንቋን መቻል ይሄ እንዴት ጀርመን ኤምባሲ እንዴት እንደቀድመ ሁኔታ ሊያስቀምጥ ይችላል ይሄን ሁኔታ በሚል ብዙዎች በጣም የተነገረ ዝቅ ብሎም በመጨረሻ ላይ language skills ወይም የቋንቋ ችሎታን ብሎ በሚያስቀምጥበት ቦታ ላይም fluent in German and in English fluent in ትግርኛ እና አማርኛ ይላል የግድ ነው ሆነ ስለሰምረበታል እና አንድ የውጭ ዓለም አቀፍ ኤምባሲ እንግሊዘኛ ኦኬ ምንም ብሔራዊ ቋንቋ ነው ዓለም አቀፍ መግባቢያ ነው ጀርመንኛም የሥራ ቋንቋ ይሆናል አማርኛም የኢትዮጵያ ብሔራዊ ቋንቋ ስለሆነ ሊያገለግል ይችላል ግን ትግርኛ ቋንቋ የግዴታ fluent መናገሩ ለምን አስፈልገ በሚለው ብዙዎች ይሄን ነገር የወጣውን የሥራ ማስታወቂያ ዝርዝር በየሶሻል ሚዲያው ሲቀባበሉትና በዚህ ላይ ሰፋ ያለ አስተያየት ተሰጥቶበት ተስተውሏል ይሄ ለሳምንቱ የገጠመ አስደናቂ ነገር ነው ብዙዎቹ ኤምባሲውን በተለያየ መንገድ ጠይቀው መልስ ለማግኘት ሞክረዋል ይሁንና የኤምባሲው ክፍል በሰጠው መግለጫ ስለ ኮንሰርናችሁ ወይም ደግሞ ስለ የነገር ስለነሳችሁ እናመሰግናለን በኤምባሲው የውስጥ አሰራር መሰረት ይሄንን ነገር ኮሜንት ማድረግ አንችልም በሚል አልፎታልና ይሄ ነገር ብዙዎችን ያስገረመ ስለሆነ ነው አነሳሁት
በትክክል እጅግን በጣም አስገራሚ ነው። ምክንያቱም አንድ አዲስ አበባ ውስጥ የሚገኝ ኤምባሲ እንደ ሪኳየርመንት ትግርኛ ቋንቋን መጠየቅ ትግራይ ክልል ውስጥ የሚሰራ ከሆነ ኢትስ ኖርማል
ምንም ችግር የለም። ማንንም ሰው አሁን ይሄን ቢያነበው አንድ የመንግስታዊ ያለው ድርጅት በትግራይ ክልል ውስጥ ያለ ያወጣው ምንም ይገርም አይደለም። ምንም ኦኬ የሆነ ነገር ነው። ነገር ግን በመሐል ሀገር ተቀምጦ ብሔራዊ ቋንቋዎች አሉ፣ ወይም ደግሞ ቋንቋዎች ካስፈልጉ እንደየቀደም ተከተሉ ሌሎች ቋንቋዎችም አሉ። የ11 ቢያንስ ክልሎች በክልሎች ደረጃ እንኳን እነሱ በሚሏቸው ተለያዩ ቋንቋዎች አሉና ይሄ ያለ መሆኑ ትንሽ ስላስገረመ ለዛ ነው ያነሳነው ይሄን ነጥብ።
መልካም ግሩም፣ አንድ ጉዳይ አለ አንተ።
አዎ፣ እንግዲህ አንድ ዜና ነበረ ሰሞኑን ብዙዎቹን ኢትዮጵያውያን ያመሰ ወይም ደግሞ ያሳዘነ ማለት ይቻላል። እንደሰማነው ሁላችንን የሚያሳዘነ ነው። ምናልባት ታስታውስ እንደሆነ የዛሬ አመት ራሱን እስላማዊ መንግስት ብሎ የሚጠራው ኢሲስ በሊቢያና በሶሪያ ሰፊውን ግዛት ይቆጣጠራል። ከ20 በላይ የሚሆኑ ኢትዮጵያውያንን በአሰቃቂ ሁኔታ መግደሉ ይታወቃል። በወቅቱ ኢትዮጵያውያን ከዓለም ጫፍ እስከ ዓለም ጫፍ በተለያየ ሁኔታ በሀዘን ክፉኛ መመታታችን ይታወቃል። ለዛም ብዙ እንትን አልፏል ማለት እና ባሳለፍነው ሳምንት ይሄው ራሱን እስላማዊ ግዛት ብሎ የሚጠራው ቡድን 16 ኢትዮጵያውያን እንገሏል የሚባል ወሬ በአንድ የዜናው ተርበኩል ወጥቶ ነበርና ፕሬስ ቲቪ የሚባል የኢራን የቴሌቪዥን የዜና አውታር ነው እንደ አዲስ ተገደሉ ማለት በሚል ተወሰነ ወጥቶ፣ ነገር ግን ዜናው ብዙም ያልተጣራና ብዙም ታማኒነት የነበረው አልነበረም። እና ይሄ ጉዳይ ብዙዎቹ እንዴት ሌሎች ሚዲያዎች ሳልዘገቡትም ተብሎ ወይም ደግሞ እሱ ያቀረበው መረጃም ሲታይ ያቀረበው ቪዲዮ ዛሬ አመቱ የነበረውን ቪዲዮ ነው። ዜናው አዲስ ሆኖ ግን ቪዲዮ ሲታይ ድሮ ነው። እና ብዙዎች በጣም በጥርጣሬ ሀዘን ውስጥ ገብተው ለማመንም ላለማመንም ሲቸገሩ ታይተዋል። በጣም የሚገርመው የዛሬ አመት በነበረው ግድያ ዜጎቹን ማንነት አላጣራንም፣ ቆይ ኢትዮጵያውያን መሆናቸውን አላጣራንም ሲል የነበረው የኢትዮጵያ መንግስት ለመጀመሪያ ጊዜ በሚገርም መንገድ ገና ይሄ ዜና ፕሬስ ቲቪ የሚባለው መውጣቱ ተከትሎ አቶ ጌታቸው ረዳ የመንግስቱ ቃል አቀባይ ኢትዮጵያ ላይ ስለሞቱት ሰዎች እናዝናለን ብለው መግለጫ ሰጡበት ሁኔታ ነበርና ወዲያው ከዜናው ፍጥነት እሳቸው እዛ እንግዲህ ባለፈው ስለተተችን አሁን ንቅደም ይመስላል አሉና እንደውናዝናለን አሉ ማለት ነው። ዜናው ማረጋጋጫ አላችሁ ሲባሉ አይ ምንም ማረጋጋጫ ሳይያስፈልገን ገደልኩ ካለ ገደልኩ ነው የሚል አስተያየት ሰጥተው ነበርና በዚህ ሁኔታ ላይ ብዙታ ተፈጥሮ ነበር። ይሁንና ወደ በኋላ ላይ ይሄ ፕሬስ ቲቪ የተባለው የቴሌቪዥን ተቋም የኢራን የቴሌቪዥን ተቋም ዜናውን ከድረገጹ ላይ አንስቷል። ሌሎች የትኛዎቹም ሶስተኛ ወገኖች ለማጣራት ተተካሄደው ሙከራ በብዙ ኢትዮጵያውያን በተለያዩ የሚዲያ ተቋማት ለማጣራት ሞከረው ይሄ ዜና ትክክል ያልሆነ መሆኑ ተረጋግጧል ማለት ነው። እና ይህም ጥሩ ነው ለኢትዮጵያውያን እንኳን በዚህ አይነት ነገር አልደረሰም የሚለው ነገር ግን የመንግስቱ መሽቀዳደምና ዜናውን እንኳን በመረጃ ደረጃ ሳይጣሩ እንደው ለሞቱት እናዝናለን ማለቱ ብዙዎችን አስገርሟል። የዛሬ አመት ያ ሁሉ ሰው በይፋ በርካታ መገናኛ ብዙሃን የዘገቡትን እኛ ዜግነታቸውን አላጣራን ቆይ ብሎ በርካታ ቀናትን የፈጀው አሁን ለመሽቀዳደም በሚመስል መልኩ እንደዚህ ማድረጉ ብዙ ትዝብት ውስጥ የጣለ ይመስላል።
መልካም እንግዲህ ግሩም፣ ፕሮግራማችንን በዚህ መልኩ እንቀጥላለን።
እንግዲህ ቀደም በመግቢያ ጀመር ያደረኩት የቴዲ አፍሮ ጃስት እስራኤል የዛሬ 11 አመት በግንቦት 7 እንግዲህ በነበረው ምርጫ ቁልፍ ዘፈን ሆኖ ህዝቡን ከቀሰቀሱትና በጣም ቀስቀስ ከነበሩ ዘፈኖች አንዱ ነው። ይሄንን ነው ሙዚቃ አድርሰን ወደ ፕሮግራማችን እናልፋለን።
መልካም
ሃሎ ጠና አስተልኝ
ጠና አስተልኝ
ሰላም ሰላም
ጠና ሰላም
አሳሳብ አለኝ ብለው ነበር አሁን ባነሳነው አንድ ጉዳይ ላይ
አዎ አሁን ኢትዮጵያን እስቲ በጀርመን ኤምባሲ ባውት ማስታወቂያ ላይ ነው
ያስተዋወቀው እሺ ቀጥሉ
ይሄ ማስታወቂያ አሁን ኦፊሻሊ እንደዚህ መውጣቱ ምናልባት ለዚህና ለህዝብ ግልጽ ለማድረግ የቀረበ ሊሆን ይችላል እንጂ ባለፉት 25 አመታት ሲሰራበት የነበረም ሲስተም አሃ ያ አለ ነው አሁን ግልጽ ሆኖ እንደመውጣቱ እንደም ትግል ነው የበለጠ እንትን ነው እንጂ እየተሰራበት ያለፈ በኤምባሲዎችም በተላላከው ፖዚሽኖች ላይ ሲሰራበት ያለፈ ጊዜ ነገር ማለት
ላለፉት በርካታ አመታት በኢንኦፊሻል እንደዚህ በፊልፊት ባያወጡትም ውስጥ ለውስጥ ሲሰራበት የቆየ ሁኔታ ነው ነው የሚሉኝ
ይሁን በትልልቅ ኤንጂዎች ውስጥ በኤንጂዎች ደረጃዎች በተለያየ ደረጃ ላይ እንደዚህ ነው በውስጥ ታገሪ ይደረጋል ይሄ እንዳድስ እንደዚህ ነው ኢትዮጵያ ህዝብ መላው የሚያቀው ነገር ነው በየክልሉ በየሙሉ ላይ ኢቭን በኤምባሲ ሳይሆን ኢቭን በአስተዳደሮች ደረጃ ላይ በክፍለ ከተማ አስተዳደር በምን እንደዚህ ሲሰራበት የነበሩ ነገሮች ይሄ እንደ ቋንቋ እንደ አንድ ኮሌጅ ደጋፊ ድርጅት እንደዚህ
ለምን ይመስሉታል
ማውጣታቸው ልዩነት ያደርገው
ይችላል ለምን ይመስሉታል እርሱ
ያው ወደፊት ራሱ የተቻለ በሚስጥር እየተካሄዱ ያሉ ነገሮች አሉ ራስን ከታላቋን ትግራይ መመስረት እስከ ዩናይትድ ኔሽን ድረስ ትግራይን አስገንጥሎ የራሷን ባንዲራ ለሀገር ማሳወቅ እንደ ኢንዲፔንደንስ የማድረግ ሂደት ያ በህዋት ውስጥ ውስጥ ያሉ ስለዚህ የታወቀ ነገር ነው እንደዚህ በእንደውም በውጭ ሀገሮች ኤምባሲ ደረጃ ላይ የሚሰሩት እንደዛ ነው እና ምንም ይሄን ለኢትዮጵያ ህዝብ የተደበቀ ሚስጥር አይደለም ለማለት ነው
እሺ አድማጭ ስለሰጠኝ አስተያየት አመሰግናለሁ። አድማጮች በመከታተል ላይ ያላችሁት ከዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፈውን የዛሬ የለተሰንበት ፕሮግራማችን ነው። አሁን ተመስገን አንድ ጽሑፍ ያቀርብልናል። ህይወት ለሲስተር እና ቼልሲ ሚል ጽሑፍ ይመስለኛል።
አዎ የዳንኤል ክብረት ጽሑፍ ይሆናል። ህይወት ለሲስተር እና ቼልሲ ሚልን ጽሑፍ
ወደ ኳስ እንደንገባ እንጂ እስቲ ሃይላይት ለአድማጮቻችን ለመስጠት ለሲስተር እና ቼልሲ ምን እናመናቸው?
ሌስተር እና ቼልሲ እንግዲህ እንደምታውቀው ከዚህ በፊት በእንግሊዝ ፕሪሚየር ሊግ ላይ ሃያላን ክለቦች ተብሎ ከሚታወቁት መሃል ቼልሲ አንዱ ነበር እና ያምናም ሻምፒዮን ነበር።
አምና እንግሊዝ ሻምፒዮን ነበር ነው።
አዎ ሌስተር ደግሞ አምና ከመውረድ አደጋ
በመጨረሻ ዳነ
በመጨረሻው ጨዋታ የዳነ ክለብ ነው። ነገር ግን ታሪክ ተቀይሮ ዘንድሮ ቼልሲ ላለመውረድ ሲጫወት ሌስተር ደግሞ የዘንድሮውን እንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይችላል።
አስደናቂ ሁኔታ የፕሪሚየር ሊጉ ሻምፒዮን ሆኗል። እንግዲህ በሁለቱ ክለቦች መካከል ብዙ ንጽጽሮችን ማድረግ ይችላል። ቼልሲ በሩሲያው ቢሊየነር ሮማን አብራሞቪች ቢሊየን ዶላሮች በጣም ለተጫዋቾቹ በሚከፈለው በጣም ብዙ ገንዘብ ያለውና የክለቡ ባጀትም በጣም የተየለለ ነው። ሌስተር ደግሞ በአንጻሩ የሙሉ የክለቡ አጠቃላይ ሙሉ የክለቡ ባጀት 57 ሚሊዮን ዶላር ገደማ ነው እንትን ያለው ማለት ነው። ያ ቼልሲ ምን አልባት ላንድ ተጫዋች ግዢ የሚፈጸመው እንትን ሊሆን ይችላል እና ያንን ለንጽጽር የሚገርቡ ነገሮች አይደሉምና እንግዲህ ዳንኤል ክብረት ሁለቱ ነገሮች በኢኮኖሚ በማህበራዊ ነገር አስመስሎ ያቀረበባቸው
ለብዙ ነገሮች ነው የገለጸው ይሄንን ንጽጽርና በኢኮኖሚ በፖለቲካው በማህበረሰባዊ ግንኙነት ታችን ላይ ያለውን ዛሬ ብትወድቅ ነገ ትነሳለ
የሚባል ነገር ለማንሳት ነው። ቀጥታ ወደ ጽሑፉ ተገባ።
በጣም ጥሩ
በቃ መልካም ቆይታ።
ህይወት ሌስተርና ቼልሲ ይገርማሉ እንደሚ በህይወት ድል አድርገህ ዋንጫ ወሰድክ ማለት እዚያው የለልና ማማ ላይ እንደተሰቀልክ ትቀራለህ ማለት አይደለም። አታየውም ቼልሲን መከራውን ሲቀበል? አምና እርሱ ዋንጫ ሲበላ ያየ ሰው ዘንድሮ መከራውን ይበላል ብሎ ማን ገመተ? ብዙዎች እኮ ሲወጡ መውረድን ይረሱታል። ለሚወጣ ሰው ግን መውረድ የጥላውን ያህል ቅርብ ነው። እኖራለሁ ብለ ስራ እሞታለሁ ብለ ኑር ሲባል አልሰማም? መውረድን ይረሳ ባለስልጣን፣ ህመምን ይረሳ ጤነኛ፣ ድህነትን ይረሳ ሀብታም፣ ሞትን ይረሳ ነዋሪ፣ ድቀትን ይረሳ ጻድቅ፣ ውርደትን ይረሳ ክቡር፣ ወደ ረሳው ነገር ለመጓዝ እንዴት ይፈጥናል መሰለ። ድቅድቁ ጨለማ ያለው ከሻማው ስር ነው። እነገሌ ካሉ እነገሌ ቦታውን ከያዙ እነገሌ እዚያ ላይ ከወጡ በቃ አይሳካልኝም አትበል። ሌስተርን ያየ እንደዚህ አይልም። ለወትሮ የእንግሊዝ እግር ኳስ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ቼልሲ በእግራቸው ርግጥ በእጃቸው ጭብጥ አድርገው የሚያዘወትሩት ይመስል ነበር። መቼም ዋንጫውን ከነዚህ ከአራቱ አንዱ እንጂ ሌላው ይቀምሰዋል ተብሎ አይታሰብም ነበር። ሙሴ በሩቁ ከነአንን አያት እንጃል ረሰተም እንደሚባለው ሌሎቹ ቡድኖች ዋንጫውን በሩቁ ከማየት አልፈው ይወርሱታል ብሎ ማን ያስብ ነበር? ወዳጄ በዚህ ዓለም ላይ የማይነጠቅ የተጨበጠ የማይሸራተት የተረገጠ የለም። ነቲንግ ፎር ግራንትድ ይሉ የለም። ስታዲየም የሞሉት ሞልተው የሚጨፍሩት እንግሊዞች የጨበጥክበት እጅህ የረገጥክበት እግርህ አንድ ቀን ይዝላል። የትናንት አይበገሬነትህ፣ የትናንት ጀግንነትህ፣ የትናንት ክብርህ፣ የትናንት አሸናፊነትህ፣ የትናንት ተፈሪነትህ በዛሬ ጥረት ካልታገዘ ታሪክና ቅርስ እንጂ ድልና ውጤት አይኖርም። አታያቸውም እንዴ እነ ማንቸስተር ዩናይትድንና ማንቸስተር ሲቲን ከአራት ውስጥ ለመግባት መከራቸውን ሲያዩ? አታያቸውም እንዴ አርሰናልን ከቀበሮ አመልጦ ዛፍ ላይ እንደወጣ ዶሮ ከአሁን ከአራት ወረድን እያሉ ሲጨነቁ? አላየውም እንዴ ስንት ዘመን በፕሪሚየር ሊጉ የኖረው አስቶን ቪላ ተሰናብቶ ከሊጉ ሲወርድ? ዓለም እንደዚህ ናት። ድል በታሪክ ቢሆን ኖሮ ከሊቨርፑል በላይ ማን ዋንጫ ወስድ ነበር? ምን እዚያ ወሰደ? እኛ ኢትዮጵያውያን የአፍሪካ ዋንጫ የተነሰስን የአፍሪካ እግር ኳስ ኮንፌዴሬሽንን የመሰረትን አልነበርንምን? ከብዙዎቹ ቀድመን ኳስ ተጫውተን ከብዙዎቹ ቀድመን ዋንጫ አልበላንምን? ከብዙዎቹስ በፊት የአፍሪካን የእግር ኳስ ኮንፌዴሬሽን አልመራንምን? ዛሬ ግን የት ነን? ትዝታ ሆነናል። ዋንጫ እንደ መንግስተ ሰማያት፣ ድልም እንደ ሰማይ ርቆናል። ሊቃውንቱ ድል ማለት ጥረትና እድል የሚገናኙበት አጋጣሚ ናት ይላሉ። አንተ ትታገላለህ፣ ትጥራለህ፣ ትለፋለህ፣ ትደክማለህ፣ ትወጣለህ፣ ትወርዳለህ። እንዲህ ባለማቋረጥ ስትታገል አንድ ቀን የአንተ የጥረት መንገድ ከእድል መንገድ ጋር ይገናኝና ታቋርጠዋለህ። ያኔ አይወድቅም የተባለው ወድቆ አይሸነፍም የተባለው ተሸነፈ አይነቀነቅም የተባለው ተነቅነቁ አይፈርስም የተባለው ፈርሶ አይነካም የተባለው ተነክቶ ቦታውን ሲለቅ ታያለህ። አንተ ካልጣርክና ካልታገልክ ካልሰራህና ካልሞከርክ ግን በእድል ብቻ የሚሆን ነገር የለም። ዛሬ አላሸነፍክም ተስፋ አትቁረጥ። ቢያንስ የማሸነፍ ሞራልና የማሸነፍ ተስፋ አለና የሚሸነፍ ትግል የለም የሚሸነፍ ሰው እንጂ። ትግል ትግልን ይወልዳል፣ ጥረት ጥረትን ይተካል፣ ሙከራ ሙከራን ያመጣል። ዛሬ አንድ አካፋ አፈር ከተራራው ላይ ስታነሳ ተራራውን አልናድከውም ይሆናል። በእርግጠኝነት ግን የተራራውን መልክ ቀይረዋል። በአካባቢው የሚያልፉ ሰዎች ወይም አንተ ራስህ እንኳን የተራራውን መልክ መቀየሩን ላታውቁት ይችላል። ተራራው ራሱ ግን ያውቀዋል። መሬት መሸርሸር የሚባለው ግማሽ ተራራ ተሸርሽሮ አይደለም እኮ ውሃ ያሳቀ አፈሩን በየጊዜው ሲወስደው ነው። ምናልባት ምንም አታመጣም ብለ ሰዎች ይነግሩ ይሆናል። ምንም አታመጣም ብለው ሰዎች ይነግሩ ይሆናል። ሌስተርን ተመልከቱ በላቸው። ሌስተር የት ነበር? አምና ቼልሲ ዋንጫ ሲወስድ ማንቸስተር ሲቲ ሁለተኛ ሆኖ ሲጨርስ አርሰናልና ማንቸስተር ዩናይትድ 3 እና 4ኛ ሆኖ ሲያጠናቁ ሌስተር የት ነበር? እስከ 7 እስከ 10 ደረጃ ተፈልገው ታገኛለህን? ፈጽሞ ሌስተር ከውራጅ ቀጠናው በ4ኛ ደረጃ ርቆ ከውራጁ ሁል ሲቲ በ7 ነጥብ ብቻ በልጦ 14ኛ ደረጃ ላይ ነበረለ። ዘመን መሰላል ነው የውጣው ዘውጣ ይገናኙበታል። በአንድ አመት ልዩነት የቼልሲን ቦታ ሌስተር የሌስተርን ቦታ ቼልሲ ይዞ አየ ነው። እንዳያርግ ስንፈረው የነበረው ቼልሲ እንዳይወርድ ተሳቀቀለት። የናቁት ይወረሳል እንደተባለው አራቱን ሃያላን ገፍቶ ሌስተር መጣና እንደ ሽሮ ቅቤ ባናት ተቀመጠ። ይሞታል ያሉት ተርፎ ይቀበራል ያሉት ሞተ ሲባል አልሰማህም? እናም ተስፋ አትቁረጥ። ግፋ፣ ጣር፣ ታገል፣ ስራ፣ ሞክር፣ ድፈር፣ ድል ይጠራቀማል። አንድ ቀን ከላይ ያያቸው ሃያላን እንደ ቼልሲ ደክሞ እንደ አርሰናል አርጅተው እንደ ማንቸስተር ዩናይትድ ቀልብ ርቋቸው እንደ ሲቲ ነገር ዓለሙ ዞሮባቸው ታገኛቸዋለህ። ያኔ እንደ ሌስተር ገፋ ገፋ አድርገህ ከላይ ቁጥጥ ነው። ሰውን መናቅ እንጂ በሰው መናቅ አይጎዳም። ሰውን መናቅ ትዕቢትን ወልዶ ስንፍናን ያመጣል። በሰው መናቅ ግን እልህን ወልዶ ትግልን ይፈጥራል። እና ማሸናፊነትህ የሚወሰነው ሰዎች በአንተ ላይ ባላቸው አመለካከት አይደለም፣ አንተ በሌሎች ላይ ባለህ አመለካከት እንጂ። እንዴት ያዩኛል ብለህ አትጨነቅ፣ እንዴት አያቸዋለሁ ብለህ ግን አስብ። እያሸነፍክ ስትመጣ የሚያዩ ሁሉ ያኔ ያዩሃል። የጠሉ ያኔ ይወደዋል፣ የናቁ ያኔ ያደንቀዋል። የበለጠ ወደ ማይክሮፎኑ በተጠጋ ቁጥር የበለጠ ድምጽ ይሰማል። እንዲያውም ሲንቁ መልካም ነው። ጫና አይበዛብህም፣ ጠላት አይበዛብህም፣ ተገዳዳሪ አይበዛብህም። ጉልበትህን ለሥራህና ለዓላማ ብቻ እንድታውለው ጊዜ ታገኛለህ። ሰዎች አይናቸውን ቼልሲ ላይ ያርጉልህ፣ ማንቸስተር ላይ ይጣሉልህ፣ ሲቲ ላይ ያኑሩልህ፣ አርሰናል ላይ ያትኩሩልህ። አንተ ዝም ብለህ ሥራና እንደ ሌስተር እየገፋህ ና። መንደርህ ትንሽ ናት፣ ስምህን የሚያውቀው የለም። ገንዘብህ ጥቂት ነው፣ የተሰጠ ግምት አነስተኛ ነው። ባንተ የሚተማመኑ የሉም ወይም ጥቂት ናቸው። እነዚህ ሁሉ ካለወጡ ልትለውጣቸው ትችላለህ። እንደ ንስር ታደሰ፣ እንደ እባብ አፈር ልሰ፣ እንደ ከራዲዮን ራስህን ለውጠ እስካልመጣ ድረስ እንደ ቼልሲ ትናንትን ዋንጫ በልተ ዛሬ በመውረድህ የማይቀር ነው። ወደ ላይ ከመሄድ ሰው ይልቅ ላይ ያለ ሰው ለታችሁ ቅርብ ነው። ጊዜ ይለወጣል፣ ሐሳብ ይለወጣል፣ ወዳጅ ይለወጣል፣ አሰራር ይለወጣል፣ ሴቶች ይለወጣሉ። አንተም ትናንት የሰራሁን ብቻ የዘፈንክ የትናንቱን ታሪክ ብቻ እየተረክ ትናንትን እንዲህ ያደረግኩት እኔ ነኝ ብለህ እየፎከርክ መኖር አደገኛ አኗኗር ነው። ሆ ብለው ያወጡ ወይ ብለው እንዳያወርዱ፣ ጀግና ብለው የሰቀሉ ፈሬ ብለው እንዳይጥሉ፣ ጉሮ ሸባዬ የዘፈኑልህ ዋይ ዋይ የት ትሄዳለህ እንዳይሉ፣ ያላንተ ያሉ ካንተ በቀር እንዳይሉ፣ የኮርብህ እንዳያፍሩብህ፣ እዩኝ ብለህ ደብቁኝ ደብቁኝ እንዳትል፣ ከፈለክ መንገዱ አንድ ብቻ ነው። የትናንቱን ታሪክ ተወውና ለዛሬው የሚያስፈልግህንና የሚገባህን ስራ ስራ። ከታሪክ ተማር እንጂ ታሪክ ላይ አትተኛ። አታይም? እዚህ ሀገር እንኳን የሊቨርፑል ዘመን አልፏል። ዛሬ በ50ዎቹ እና በ60ዎቹ ውስጥ ያሉ የኳስ አፍቃሪዎች በዘመናቸው የሊቨርፑል ደጋፊዎች ነበሩ። ዛሬ ግን የነሱ ልጆች እንኳን ሊቨርፑልን አይደግፉም። ያማ ቀርቶ ሌላ ዘፈን መጥቶ ዘመን ተቀይሮ ደጋፊም ተቀይሮ አዲስ ጀግና መጥቶ አዲስ ተከታይ ፍርቱ ያም ዘመን አለፈ። የነ ማንቸስተር እና የነ አርሰናል ዘመን መጣ። እርሱም ሊያልፍ ነው መሰል። ደግሞ የነ ሌስተር የነ ቶትናም ዘመን መጣ። በቃ ጨርሻለሁ ወይም በቃ ተጨርሻለሁ አትበል። አለቀም አለቀልኝም አትበል። ካንተ በፊት ሌሎች ነበሩ፣ ካንተም በኋላ ሌሎች ይመጣሉ። ታግለን ጨርሰናል ያሉ እንደ ቼልሲ ቦታ እየለቀቁ ገና ይቀረናል የሚሉ ታጋዮች እንደ ሌስተር ቦታውን እየተረከቡ ይሄዳሉ። ህይወት ሌስተርና ቼልሲ ናት። ዳንኤል ክብረት እንደጻፈው
አድማጮቻችን በመከታተል ላይ ያላችሁት ከዚህ ከስቶኮልም ተላልፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን ቀደም ብለን በመግቢያችን ላይ እንደተናገርነው እንደተጠቀስነው የፊታችን ማይ 28 እዚህ በስዊድን የኢሳትን 6ኛ አመት የመስራታ በዓል በማስመልከት እንዲሁም የገቢ ማሰባሰቢያ ፕሮግራም ይካሄዳል። ይሄንን በተመለከተ ከኢሳት ኮሚቴ እንግዳለን እዚህ ስቱዲዮ ድረስ መጥቷል። ራሱን አስተዋውቀና ወደ ቃለ መጠይቃችን ወደ ፕሮግራማችን እናልፋለን። እንኳን ደህና መጣ።
እንኳን ደህና ቆያችሁ።
እስቲ ራስን አስተዋውቅ።
ኦኬ። በኢሳት የድጋፍ ማህበር በስዊድን የህዝብ ግንኙነት መብራቱ ጻዩ።
መብራቱ ጻዩ እንኳን ደህና መጣ። እናመሰግናለን። እንግዲህ እንደሚታወቀው የኢሳት 6ኛ አመት ፕሮግራም የፊታችን ማይ 28 ይካሄዳል። እስቲ በአጠቃላይ ያለው ሁኔታ እስቲ ጠቅላላ አርገ ነገርን እንደ ኮሚቴ ምን እየሰራችሁ እንደሆነ እየተዘጋጃችሁ እንደሆነ ምን ነገሮች እንዳሉ ንገረንና ከዛ ጥያቄዎችን ደሞ ጨምራለሁ።
በጣም ጥሩ። የኢሳት የ6ኛው አመት ክብረ በዓል ዘንድሮ የሚከበረው ለየት ባለ መልኩና ስሜት ነው። በዋናነት የኢሳት ቀን በሚል መርህ ቃል ነው ለማክበር እየተዘጋጀን ያለነው።
ራሱን በቻለ መርህ ቀን የኢሳት ቀን በሚል
ያ የኢሳት ቀን በሚል ነውና ከዚህ ቀደም ከነበረው ደግሞ ለየት በማድረግ ከዚህ በፊት የነበረው ገቢ ማሰባሰብ ፕሮግራም ላይ ፎከስ ያደረገ ፕሮግራሞች ነበሩ። አሁን ላይ ግን በምንድነው የኢሳት ቤተሰብ ስሜትን ከመፍጠር አንጻር የመዝናኛ ፕሮግራም የማረግ ዝግጅት ላይ ነው ያለነው።
እየተዝናናን ፕሮግራሙን የማከናወን
በትክክል እየተዝናናን ኢሳት ምንድነው? ኢሳት በኢትዮጵያ የመረጃ ልውውጥ ሂደት ውስጥ ምን አይነት ስራዎችን እየሰራ ነው ያለው? እስካሁንስ የሄደበት ሂደቶች የወጣቸው ዳገቶች እና ቁልቁለቶች ምን ይመስሉ ነበር? ወደፊትስ ምን ታቀደዋል? የሚሉትንና የመሳሰሉትን ነገር ሰፋ አርገን እየተወያየን ከማህበረሰቡ ጋር ማህበረሰቡ የሚሰማው ስሜት ስለ ኢሳት ያለው አስተያየት የሚገነገምም ከሆነ ከዚህ በፊት በዚህ መልኩ ቢሆን ኖሮ የሚለውን ልምድም እየወሰድን ከማህበረሰቡ ጋር እየተነጋገርን እየተዝናናን አብረን ዘና ብለን ጥልቁም ነገር ቋጭተን ለሚቀጥለው አመት ተከታታይ ምን ላይይበት አሪፍ ዝግጅት ነው ያዘጋጀነው።
አዎ በጣም ደስ ይላል። ዝግጅታችሁ እንዴት ነው? ምን ይመስላል? እንደ ኮሚቴ ተዋቀራችሁ ነው በተለያየ መንገድ ነው የምትሰሩት? ፕሮግራሙንስ ለማድመቅ ምን የታሰበ ነገር አለ? ምናልባት የተወሰኑ የፕሮግራሞቹን ይዘት መጥቀስ ከተቻለ
ይቻላል። በዋናነት የዘንድሮ ፕሮግራም እንዳልኩ መዝናኛ ላይ ትኩረት ያደረገ ነው። ስለዚህም ሁሉንም ቤተሰብ ያካተተ ህፃናቶችንም በውዝዋዜና በዘፈን ማካተት ይችላል። በዲጂዎች ይደምቃል ዝግጅታችን። ከዚህም በተጨማሪ እንግዶች ከኢሳት አምስተርዳም ስቴሽን ጋዜጠኛና ተዋናይ የሆነችው ገሊላ መኮንን እንዲሁም ጋዜጠኛ ወይም አንደበተ ጋዜጠኛ አፈወርቅ አግደውንም ጋብዘናል። የትልቁ ሰርፕራይዞቻችን ናቸው ለስዊድን ማህበረሰብ። ከዚህም በፊት ያው በነበራቸው ኤክስፒሪየንስ የሚያቃቸውና በጉጉት የሚጠብቃቸው ናቸው። በትልልቅ ወይም በወላጆችም አካባቢ የሚደረጉ የተለያዩ ውድድሮችም አሉ። ሞር ምንድነው ዝግጅቱ ዋናው መዝናኛ እንደመሆኑ መጠን ዘና ፈታ ያያልን
ኢሳተንም
በጎን ለጎን ምንረዳበትን መንገድ ለመፍጠር ነው። ያን የሚመስለው ከሙላ ጉደል ግን ሞር ደግሞ በስፋት ዝግጅቱ ምን ይመስላል የሚለው ለማየት በአካል መገኘት የሚጠቅም ይመስለኛል።
በአካል መገኘት ይጠቅማል። በአካል ሰው እንዲገኝ የቅስቀሳ ስራዎች አስፈልጊ ሆኖ ስራዎች የተከናወኑ ነው ብለ
በሚገባ ከዚህ ቀደም ከነበሩት ለየት ባለ መልኩ አድማሳችን በማስፋት ሁሉም ሰው ተደራሽ መሆን በሚችልባቸው የተለያዩ ሚዲያዎችን በመጠቀም ማስታወቂያችንን እያስነገርን ነው። የተለያዩ ማስታወቂያዎች ሰርተናል። ፖስተሮችን ተለጥፈዋል። ብዙም ሰው ሐሳባቸውን እየገለጹልን ነው። በጣም አፕሪሼት ያደረጉት ነው። ወደውታል። እኛም ተደስተናል በሰራናቸው ማስታወቂያዎች። ከመቼውም በላይ ተዘጋጅተን በደንብ ተዋቅረን ተዘጋጅተን እንደ ኮሚቴ ይሄ ማህበረሰብ ይመጥናል ያለውን ዝግጅቶች አዘጋጅተን እኛ ኦልሞስት አጠናቀን የሚመጡልን እንግዶች በጉጉት እየጠበቅን ነው።
ከዛ በተጨማሪ ምን አልባት ህብረተሰቡ ይሄን ፕሮግራም ያዳምጥም ሌላም ወገን ሊረዳው የሚችል እናንተ ድጋፍ የምትሹትበት መንገድ አለ ወይ?
በዋናነት ምንድነው ይሄንን ዝግጅት እናዘጋጅ ሁሉም ማህበረሰብ ከዚህ ቀደም በነበረው ወይም የመጣውን ትሬንድ ወይም የተከተሉት የነበረውን የመደገፍ በዝግጅታችን ላይ የመገኘት ተገኝቶም ሐሳቡን በነጻ የመግለጽ ስሜቱን አሁንም ላይ ቢጠብቅልን በጣም እንደሰታለን። በጣም ጥሩ ነገር ነው። ይሄን በዋናነት ምን ፈልገው ነገር ነው። ይሄን ተደራሽ ለማድረግ በተለያዩ አካባቢዎች በተለያዩ ቦታዎች ላይ የሚሸጡ ምግቢያ ኬቶችን አዘጋጅተን ለማህበረሰቡ እንዲደርስ ተደራሽ ለማድረግ በተነናል። ከያየሩም ያለው ሪስፖንስ ብዙ ማህበረሰብ ቲኬቱን እጁ አስገብቷል። የኔ ስጋት ቀርሞ እንዳልቀ ነው።
እውነት ነው። አሁን ቲኬቶቹን ነገር ካነሳ ቲኬቶቹ ቀደም ብለው የተሰራጩ በተያለው ሁኔታ ነው ያለው። እና ምናልባት ይሄን ሬዲዮም ያዳምጡ ቲኬቱን መግዛት የሚፈልጉ አንዳንድ ጊዜ አንዳንድ ሰው በተለያየ ነገሮች እንኳን ላይመቸው የሚችል ወቅት ይኖራል። አሁን ሰመሩም እየመጣ ከመሆኑ አንፃር ቲኬቱን ገዝቶ እንኳን ለሌላ ሰው ሰጥቶ ሌላም ሰው እንዲጠቀምበት የማድረግ ሁኔታ አለ። በዚህ ጉዳይ ምናልባት ስልክ ቁጥር ካለ ወይ ወደ በኋላ መተው ይችላል። ቲኬቱ መየት የት ማግኘት እንደሚቻል ምናልባት የሚጠቆም ነው።
በትክክል ምናልባትም በኋላ ይተተንላቸው ማህበረሰቡ የሚያገኘው ተዘጋጅቶም ስክሪፕቶም በዚህ አጋጣሚ ወረቀትና ስክሪፕቶ እንዲያዘጋጁ እድል እንስጥ። በዋናነት ከዛ ጋር ምንድነው ከቲኬቱን በተጨማሪ የቱምቦላ ዝግጅትም አድርገናል። ቱምቦላ በመቶ ክራውን እየሸጠ ነው።
ማክ ጎልጎል ማለት ነው።
የማክ ላፕቶፕ ተሸላሚ ያረክ ነው። ምንድነው አላማው? ማህበረሰቡ ሊዝናና ይመጣል፣ ይዝናናል፣ ባዶ እጁ ለምን ይመለሳል? ያው ጎን ለጎን ደግሞ እድሉን ይሞክርና እድለኛ የሆነ ሰው እዛው ማህበረሰቡ ተገኘበት ቶምቦላው ወጥቶ የማክ ላፕቶፕ ተሸላሚ ያረገውንም ቶምቦላ አዘጋጅተናል። በአካል ደግሞ መገኘት ለማይችሉ ሰዎች፣ ኢሳትን መርዳት ለሚፈልጉ ግን በተለያዩ ስራ አጋጣሚ ከስቶኮልም ወጣ ብለው ያሉ በለቱ መገኘት ለማይችሉ ሰዎችም ደግሞ 500 ክሮነር የሚያወጣ ካርድ አዘጋጅተናል። አላማው ኢሳትን መርዳት ስለሆነ ድረስ በየትኛው አጋጣሚ ቢሆን ይሄን ነገር ማድረግ ፈልጋለሁ ለሚል ሰው ያችን ነገር አዘጋጅተናል። ማግኔት ለሚፈልግ ሰው ኮንታክት ቢያደርገን በቀጥታን ያው አንተም ትገልጸዋለህ በተለያዩ ስልኮችም ዌብሳይታችንም አለ www.isatsweden.se በሚለው ዌብሳይት በመግባት ኮንታክት ሊያደርጉን ይችላሉ። በኢሜይልም በጂሜላችን ማግኔት ይችላሉናል። isatsweden2016@gmail.com ይልም ኢሜል አድራስ አለን። በእነዚህም አክሰስ ሊያደርጉን ሊያገኙ ይችላሉ። እንደዚሁም የተለያዩ ማህበረሰቦች እኛ ማገዝ የሚፈልጉ በእውቀት ሊሆን ይችላል፣ በሞራል ሊሆን ይችላል፣ በአቅም ሊሆን ይችላል፣ እኛን ለማገዝ የሚፈልጉ ኢሳትንም ለማገዝ የሚፈልጉ ማህበረሰቦች ካሉ ኮንታክት ሊያደርጉን ይችላሉ። በአቅም ደግሞ በገንዘብ ደረጃ ሊያወጭም ካሉ በስዊድን በዚህ በስዊድን አካውንታችን 700757/8 ኖርዲያ ፕሊስ ግሩ ብለው ሊረዱን ይችላሉ።
በተጨማሪም ነው እስቲ አንድ ጊዜ ደጋው ቀሳርግና ነገራቸው
700757/8 ፒሊስ ግሩ ብለው ወይም ኖርዲያ ባንክ ያግዙን ይችላሉ። እንግዲህ ከፕሮግራማችን ከሙላ ጉደል እነዚህን አይነት ይዘቶችን አሉት። የተለያዩ ዲጂዎቻችን ያደምቁታል። ሁሉም ማህበረሰብ እንዲገኝ በዚህ አጋጣሚ ደግሜ እጋብዛለሁ።
በጣም ጥሩ። እንግዲህ ብዙ ነገሮች አንስተናል። ፕሮግራሙ የሚካሄድበት አድራሻና ቦታ ምናልባት ተለመደ መስለ ያለው እንዳይመስለኛል እስቲ ተቀሰው አባሉ
ዳማችን ያው ቀደም ዘን እንደመግቢያችን ላይ እንደገለጽከው ሜይ 28 2016 ላይ ሃሉንዳ ቱነል ባና አካባቢ ያለው ፎልኬቱስ
ሃሉንዳ ፎልኬቱስ ብዙ ሰው ኢትዮጵያውያን ከዚህ ቀደም ለተለያዩ ለሬዲዮ ባለምና ለሌሎች ጉዳዮች ላይ የለመደው ቦታ ነው። በደንብ ያቀዋል።
በትክክል እንግዲህ እዛ ነው የምናረገው። ሁላችንም እዛ እንገናኝ።
ስንት ሰዓት ላይ ነው? እስቲ ብዙ ጊዜ ሰዓት ችግር አለ በኢትዮጵያ ባና አካባቢ በአዘጋጆቹም በእንግዶቹም ላይ።
አዎ አንድም በዚህ ፕሮግራም ላይ ተዘጋጅተንበት የመጣ ነው። ይሄንን ባህልም አብሮ የማስተካከል ሂደት ነው። እና ፕሮግራማችንን 13 ሰዓት እንጀምራለን። አዳራሹ እንግዶችን ለመቀበል ከ13 ሰዓት ጀምሮ ክፍት ይሆናል። ፕሮግራማችን እስከ ምሽት 1 ሰዓት ድረስ ወይም ለሊት በዚሁ በስዊድን ከኩለሊት ቀጥሎ 1 ሰዓት ድረስ
ይቀጥላል ማለት ነው። ሰፊ ነው ፕሮግራሙ።
ሰፊ በጣም ሰፊ ፕሮግራም ነው። እንዳልኩ የመዝናኛ ፕሮግራም እንደመሆኑ መጠን እስከ ጥግ ድረስ ነው ዘና የምንለው።
ምግብ መጠጡም ሁሉም ስለአለ ምንም ችግር የለም።
ሁሉም አቅርቦት በተ በተሟላ መልኩ ነው ያለው የምግብን ችሎ 300 ብር
ነው 300 ክራውን የተሰጠ ነው ስልክ ቁጥር ካለ ወደ በኋላ ላይ እናላት አሁን ካለስክ በኋላ ላይ እንተናላለሁ የምናልባት ደውለው ኮንታክት አድርገው እንዲገዙ ነው እንግዲህ በኔ በኩል ጨርሻለሁ ምትለው ካለ
በጣም አመሰግናለሁ ይሄን እድል ስለሰጣችሁኝ ሰላም አመሰግናለሁ አልፍም በዋናነት ግን ማለት የምፈልገው የኢሳት የኢትዮጵያ የነጻነት ወዳድ ኢትዮጵያን ለሆኑ የጋራ ልሳን ነው ኢትዮጵያ ላይክ ለኢትዮጵያውያን የተቋቋመውን ይሄንን ኢሳት መርዳት አንድ የዜግነት ግዴታን ለመወጣት መንገድ ነው ባላይ መወጣት ማለት ነው ስለዚህ ሁሉም ማህበረሰብ በንቃት ኢትዮጵያ ውስጥ የምንናፍቀው ነጻነት እንዲመጣ ዲሞክራሲ እንዲያብብ የምንናፍቀው እኩልነትን በአጭር ጊዜ ውስጥ እንድናይ እነዚህ ለነጻ ኢትዮጵያዊ ነጻ ሚዲያዎች ማግኘት ይችላል ተብሎ ለተቋቋመ ኢሳት ድጋፍ ማድረግ ተገቢና የዜግነት ግዴታ ነው በያምናለሁ በዚህ አጋጣሚ ኢሳት እንርዱ ኢሳት የኔም የሁላችንም የኢትዮጵያ ማህበረሰብ ነው አመሰግናለሁ
እሺ አንድ ጥያቄ አለኝ እኔ የእንግዲህ የህፃናት የዘፈንም የሚወዘዋዜ ውድድር በሚሰነጹ እነኛ አሁን ልጆቻቸውን ለማስመዝገብ ምናምን ከ በምን ስልክ ቁጥር ነው የምትገኙት ወይስ አሁንንም እዚህ ደውለው መመዝገብ ይችላሉ
በትክክል በዚህው አጋጣሚ እዚህም ላይ ደውለው መመዝገብ የሚችሉበትን ኦልተርኔት ኦፕሽን አለ ከአስፈላጊ ከሆነም ስልክ እንትን ኢሜል አድራሻዎችን መተው ይችላሉ በዚህ አጋጣሚ ልጆቻቸውን እንዲሳተፉላቸው በመዝናኛው ፕሮግራም ላይ በጉዝዋዜም ሆነ በሙዚቃ ዝግጅት መሳተፍ እንዲሳተፉልን ፈልጋለሁ ለሚሉ ማህበረሰቦች ሳምሶል ወይም SAMSOL290@gmail.com ብለው እዛ ላይ ቢያስመዘግቡ ልጆቻቸው ዝግጁ መሆን ይችላል ማለት ነው በዚህ አጋጣሚም እንግዲህ ልጆቻቸውን በማሳተፍ ራሳቸውን አንድ ላይ በማድረግ የቤተሰብ ዝግጅቱን አብረው እንዲካፈሉ ጋብዛለሁ አመሰግናለሁ
እንግዲህ አድማጮቻችን እናመሰግናለን ወደ በኋላ ላይ እንዳለው ተጨማሪ ስልክ ቁጥሮች ካሉ መልሰን እንገናኛለን መልካም ቆይታ የምናርፍዳቸው አድማጮች 11 ሰዓት ሆኗል። አጠራሉ ሳምንቱ አበይዘኖች ከተለ ይስማሉ። በአርማምጭ አካባቢ በመንግስት የጸጥታ ኃይሎች ላይ ለተፈጸመው ጥቃት አርበኞች ግንቦት 7 ኃላፊነት መውሰዱን አስታውቋል። አርበኞች ግንቦት 7 ባወጣው ወታደራዊ መግለጫ በደቡብ ኢትዮጵያ ከሚገኙ አርበኞች ግንቦት 7 ኃይል ውስጥ በአርማምጭ አካባቢ የሚንቀሳቀሰው አንድ ቡድን ከሚያዝያ 29 እስከ ግንቦት 1 ቀን ማደረገው የመረረ ፍልሚያ ከ20 በላይ ጠላት ወታደሮችን ገሎ ከ50 ያላነሱትን ማክሶሉንና በጦርነቱም ከአርበኞች ግንቦት 7 ወገንም መስዋዕትነት ተከፍሏል ብሏል። በወጣት አርበኞቻችን ጀግንነት ጽናትና የጎረላ ጦር ታክቲክ ሎት ኮርተናል ያደረጉት ተጋድሎ ወደፊት ለሚጠብቃቸው ከዚህ ከፋት ንቅንቅ ይበልጥ የሚያዘጋጃቸው ሲሆን የህወት ተዋጋይ ከፈሉት ለሰማታት ጓዶቻችን ታሪክ ደግሞ ያው ሆኖ ይኖራል በሚለው መግለጫው የህወት ተዋጋይ ከፈሉትን ጓዶቹን በአሃዛ ላስቀመጠም። የአርበኞች ግንቦት 7 ደቡብ ግንባር አባላት በተግባር ያስተላለፉት መልእክት መሮናል ዝም ብለን እንደበግ እየተጎተተና እንታሰርም የካድሬዎች የደም ጥማርካዎች አንሆንም በሀገራችንና በህዝባችን ለሚደርሰው መከራ ያየን ዝም አንልም ለነጻነታችን መሞት ካለብን ገለን እንሞታለን የሚል መሆኑን የሚገልጸው ንቅናቄው ይህ ከኮስታራ ሐሞት የወጣ ድምጽ በመላ ኢትዮጵያ የሚገኙ ወገኖቹ ድምጽ ሊሆን ይገባል ብሏል። ወታደራዊ መግለጫ ያያዘው ትግሉን በሰሜን ኢትዮጵያና በድንበር አካባቢ ተወስኖ የማይቀር መሆኑ ይህ የመጀመሪያ ምልክት ነው። በሌሎችም ቦታዎች ተመሳሳይ ተጋድሎዎች የሚጀምሩበት ጊዜ ሩቅ አይደለም ለም ብሏል። በመላው ኢትዮጵያ በሰሜን በደቡብ በመስራቅ በመራብ በዳርና በመሃል ሀገር እንዲሁም በከተሞችና በገጠሮች አርበኞች ግንቦት 7 ለነጻነት የሚያደርገው ፍልሚያ ያቀጣጥላል። ይህ የነጻነት ተጋድሎ አንዳንዴ ቦግ ሌላ ጊዜ ደብዘዝ ይሆናል። የኢትዮጵያ ህዝብ የስልጣን ባሏል። የኢትዮጵያ ህዝብ በተለይም ወጣቶች ራሳቸውን ለመራር ትግል እንዲያዘጋጁና በአካባቢያቸው ያለውን የጠላት ኃይል ፈታ እንዲነሱ አርበኞች ግንቦት 7 በመግለጫ አስተውቋል። ይበንድ እንዳለ ኢትዮጵያ መንግስት በጉዳዩ ዙሪያ የተምታታ መግለጫ በመስጠት ላይ ይገኛል። በመጀመሪያ ቀን ዜናው እንዳለው በኤርትራ መንግስት የተላኩ ቁጥረኞችን በደቡብ ክልል መደምሰሱንና በርካታ መሳሪያዎችን መማረኩን ገልጾ አንተ ባቀረበው ዜና ደግሞ ቀጥረኞች ያላቸው ሰዎች መሳሪያ እንዳለዙና መሳሪያ የማግኘትም አቅም እንደሌላቸው መግለጹ ተዘግቧል። በአዋሽ ወንዝ ሙላት ከ3000 በላይ ነዋሪዎች መፈናቀላቸው ተዘግቧል። በኢትዮጵያ በተለያዩ ክልሎች እየጣለ ያለው ከባድ ዝናብ ለአዋሽ ወንዝ ሙላት ምክንያት ሆኖ 3000 ነዋሪዎችን ከቀያቸው አፈናቅሏል። በክልሉ አምቢባራ ወረዳ የደረሰው የጎርፍ አደጋ በተለያዩ መሰረተ ልማቶች ላይም ከባድ ጉዳት ማድረሱን ከሀገር ቤት የተገኘ መረጃ አመልክቷል። የመከላከያ ሰራዊት አባላትና ሌሎች የነሳድን ሰራተኞችም ነዋሪዎችን ለከፋ አደጋ እንዳይደርስባቸው ለመታደግ ርብርብን እያደረጉ እንደሚገኝ ሲገለጽ የወንዝ ሙላት በቀጣይ ቀናቶችም እየጨመረ እንደሚተሰክቷል። የተባበሩ መንግስታትና ሌሎች የእርዳታ ድርጅቶች በጎርፍ አደጋ የተፈናቀሉ ያሉ ሰዎችን በሀገሪቱ ተከስቶ ባለው የድርቅ አደጋ ላይ ተጨማሪ ተጽዕኖን እየፈጠረ እንደሚገኝ መግለጻቸው ይታወሳል። በቅርቡ በተለያዩ አካባቢዎች በደረሰ የጎርፍ አደጋ በትንሹ 100 ሰዎች መሞታቸው የተገለጸ ሲሆን በቀጣይ ወራቶችም 100,000 የሚቆጠሩ ሰዎች ከቀያቸው ፈናቀላሉ የሚል ስጋት አይሏል። ከ100 ሚሊዮን ለሚበልጡ ሰዎች የሚፈለግ ከ10 ሚሊዮን ለሚበልጡ ሰዎች የሚፈለገው አስቸኳይ ምግብ እርዳታ በበቂ ሁኔታ ባልገባበት ወቅት ተጨማሪ ሰዎች ለእርዳታ በመጋለጥ ላይ መሆናቸውን የሰብአዊ እርዳታ ስራውን ውስብስብ አድርጎት እንደሚገኝም ለመረዳት ተችሏል። ለተረጆች የሚፈለገው ዓለም አቀፍ ድጋፍ ባለመገኘቱ ምክንያት ወደ ረሃብ ለመሸጋገር አንድ ደረጃ ብቻ ይቀርዋል የተባለው ወረዳዎች ቁጥር 219 መድረሱ ነው ምንም የተባበሩ መንግስታት ድርጅት ገልጿል። በሌላ ዜና በወላይታ ዞን በደረሰ የመሬት መንሸራተት የ41 ሰዎች ህይወት መጥፋቱ ተነግሯል። በደቡብ ክልል በወላይታ ዞን ኪንዶ ኮሻ ወረዳ በደረሰ የመሬት መንሸራተት 41 ሰዎች ሞተዋል። በዞኑ በሚገኙ 5 ቀበሌዎች የጣለን ከባድ ዝናብ ተከትሎ በደረሰው በዚህ የመሬት መንሸራተት አደጋ ወላይታ ከተማን ከዳውሮ ዞን የሚያገናኝ መንገድ ከአገልግሎት ውጪ መሆኑን ፖሊስ አስታውቋል። በደረሰው የመሬት መንሸራተት ቁጥራቸው ሊታወቅ ያልቻለ ሰዎች የተቀበሩ በመሆኑ የሰዎችን ህይወት ለማትረፍ ፍለጋ እየተካሄደ መሆኑንም ለመረዳት ተችሏል። ይሁንና በአደጋው መንገዶች ከጥቅም ውጪ በመሆናቸው ምክንያት የነፍስ አድን ስራው አስቸጋሪ እንዳደረገው የዞኑ ፖሊስ ለሀገር ውስጥ መገናኛ ብዙሃን ገልጿል። የማቾች ቁጥርም ሊጨምር ይችላል የሚል ስጋት መኖሩን ፖሊስ አክሎ አስተውቋል። ይበንድ እንዳለ በባሌ ዞን የጣለን ከባድ ዝናብ ተከትሎ በተከስተ የጎርፍ አደጋ በትንሹ 9 ሰዎች መሞታቸውን የዞኑ ፖሊስ ማክሰኞ አስተውቋል። በዞኑ ስር በሚገኙ 5 ወረዳዎች ውስጥ ለሳታት የጣለው የከባድ ዝናብ አስከተለው የጎርፍ አደጋ ከአንድሽ የሚበልጡ የቤት እንስሳቶች መሞታቸው ተገልጿል። በተመሳሳይ የጎርፍ አደጋ በመስራቅ ሀረርጌ ዞን ጎርጎርት ወረዳ በደረሰ የጎርፍ አደጋ የሁለት አዳጊ ህጻናት ህይወት ማለፉን የዞኑ ኃላፊዎች ለመገናኛ ብዙሃን አስተውቀዋል። ስራ ላልጀመሩት የስኳር ኮርፖሬሽን ሰራተኞች ከ160 ሚሊዮን ብር በላይ ደሞዝ ወጪ ሆኖ እየተከፈለ ነው ተባለ። ከ70 ቢሊዮን ብር በላይ ተመደቦላቸው በ6 አመት ውስጥ ወደ ስራ መግባት ያልቻሉ የስኳር ፋብሪካዎች በየወሩ ከ160 ሚሊዮን ብር በላይ ለደሞዝ ክፍያ ወጪ እያደረጉ እንደሆነ ተገለጸ። በጉዳዩ ዙሪያ ሪፖርት ያቀረበው የህዝብ ተወካዮች ምክር ቤት በበኩሉ የስኳር ኮርፖሬሽን የፋብሪካዎች ግንባታ ሳይጠናቀቅ የሰራተኛ ቅጥር እንዳይፈጸም አሳስቧል። መንግስት ከተለያዩ አካላት ብድር በማሰባሰብ የስኳር ፋብሪካዎችን ለማቋቋም ጥረት ቢያደርግም ፋብሪካዎቹ ከፍተኛ ኪሳራን እየመጡ እንደሆነ የመንግስት አካላት በመግለጽ ላይ ናቸው። ይህን ተከትሎ በጉዳዩ ዙሪያ ውሳኔ ያስተላለፈው የህዝብ ተወካዮች ምክር ቤት ከ2006 ዓ.ም ጀምሮ ለኦሞ ኩራዝ 1 እና በለስ 1 ስኳር ፋብሪካዎች ብቻ በአመት ለሰራተኞች ደሞዝ ክፍያ 20 ሚሊዮን ብር ሲወጣ መቆየቱን አስታውሷል። የስኳር ኮርፖሬሽኑ በአጠቃላይው ለገነባው ለታሰቡ የስኳር ፋብሪካዎች በየወሩ 160 ሚሊዮን ብር እየከፈለ እንደሆነ ነው ምክር ቤቱ ባቀረበው ሪፖርት አመልክቷል። በደሞዝ ክፍያ እየወጣ ካለው ገንዘብ በተጨማሪም ፋብሪካዎቹ ሳይጠናቀቁ ሸንኮራ ገዳ የተተከለ እንዲቃጠል መደረጉን በመንግስት ላይ ከፍተኛ ኪሳራ እንዳስከተለ የህዝብ ተወካዮች ምክር ቤት በውሳኔ መግለጹን ከሀገር ቤት የተገኘ መረጃ አመልክቷል። በመጨረሻም ለምግብ እጥረት የተጋለጡ የህፃናትና በርግዝና ላይ ያሉ እናቶች ቁጥር በጥፍ ሊያድግ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በኢትዮጵያ ተከስቶ ባለው የድርቅ አደጋ በመካከለኛ ደረጃ ለምግብ እጥረት የተጋለጡ ህፃናትና በርግዝና ላይ እናቶች በእርግዝና ላይ ያሉ እናቶች ቁጥር በእጥፍ ሊያድግ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። በመካከለኛ ደረጃ ተፈረጁ ህጻናትና እናቶች ቁጥር 1.7 ሚሊዮን አካባቢ ቢሆንም ይህ ቁጥር በቅርቡ ወደ 2.5 ሚሊዮን ብር ሚሊዮን ሊያሻቅብ እንደሚችል ትንበያ መኖሩን ድርጅቱ ይፋ አድርጓል። በአገሪቱ ተከስቶ ባለው የድርቅ አደጋ ዙሪያ ወቅታዊ ዝርዝር ሪፖርትን ያቀረበው ድርጅቱ አፋጣኝ ለሆነ የእርዳታ አቅርቦትም በቀጣዮቹ 6 ወራት 702 ሚሊዮን ዶላር እንደሚያስፈልግ ገልጿል። ለአስቸኳይ ምግብ እርዳታ የተጋለጡ ከ10 ሚሊዮን በላይ የአገሪቱ ዜጎች ወቅታዊ ድጋፍን ባለማግኘታቸው ሳቢያ የደረሰ ያለውን ጉዳት እየጨመረ መምጣቱን ለመረዳት ተችሏል። በቅርቡ ወደ ረሃብ ደረጃ ለመድረስ አንድ ደረጃ ብቻ የተቀራቸው ወረዳዎች ቁጥር ከ186 ወደ 219 ከፍ ማለቱን የአውሳው የተባበሩት መንግስታት ድርጅት ከእርዳታ አቅርቦት ማጠር የተነሳ የዘይትና የጥራጥሬ አቅርቦቶች በበቂ ሁኔታ እየቀረቡ አለመሆኑንም አመልክቷል። ከሁለት ወር በኋላ መጠነ ሰፊ የሆነ እርዳታ አቅርቦት መስተጓጎል በአገሪቱ ሊከሰት እንደሚችል ትንበያ መኖሩንም ድርጅቱ አክሎ ገልጿል። በቀጣዮቹ 6 ወራቶች ውስጥም ወደ 150 ሺህ የሚጠጉ ሰዎች በድርቁ በተጎዱ አካባቢዎች ይፈናቀላሉ ተብሎ የሚጠበቅ ሲሆን በአሁኑ ወቅትም ከቀያቸው ተፈናቀሉ ከ20 ሺህ በላይ ሰዎች ያለ መጠለያ እንደሚገኙ ታውቋል። የሳምንቱ አበይት ዜና በዚያ አብቅቷል።
ልዩ የኢሳት ቀን በስዊድን
እሺ፣ ሰላም ነው? እንዴት ነሽ?
ሰላም ነው ወይ? ደህና ነኝ። ጠፋ ሰው
ረጅም ጊዜ አይደል?
በጣም ረጅም ጊዜ እንጂ። ወዴት ሄድክ ነው?
አሁን ሰዎች ለትኬት ልሸጥላቸው ቀጥሬያቸው።
የምን ትኬት ነው ደግሞ የምትሸጠው?
የኢሳትን 6ኛ አመት አልሰማሽም እንዴ? ባል ዝግጅት አለኩ።
የኢሳት ቀን በሚል የሚከበረው ልዩ ዝግጅት ሰምቻለሁ። እዚህ ስቶክሆልም ነው አይደለ?
አዎ፣ በሜይ 28 እዚህ ሃሉንዳ ፎልክፌስቲቫል ነው የሚካሄደው።
ሜይ 28 ሃሉንዳ። ፕሮግራሙ ምንድነው ይዘቱ?
ፕሮግራሙ የተለያየ ፕሮግራም ነው ያለው። የሚጀምረው ከ13 ሰዓት ጀምሮ እስከ ሌሊቱ 1 ሰዓት ድረስ ይቀጥላል። በዝግጅቱ ላይ የህፃናቶች የዘፈንና የውዝዋዜ ውድድር አለ፣ የስነ ጽሁፍም ውድድሮች አሉ፣ እንዲሁም የተለያየ መዝናኛ ፕሮግራሞች ይኖራሉ።
ዋው! ህፃናትንም ያሳትፋል?
እንዴ ዘንድሮ የተለየ ፕሮግራም ነው ያለው።
ተጋባዥ እንግዶች ሳሉ? እንዴ
ተጋባዥ እንግዶች ደግሞ የኢሳት ጋዜጠኞች ይመጣሉ። ከሆላንድ ጋዜጠኛና አርቲስት ገሊላ መኩንና አፈወርቅ አግደው ይመጣሉ።
ዋው! በጣም ደስ ይላል።
እንዴ በሁለት ጋዜጠኞች በዓሉን እናደምቃለን።
ማይ በጣም አሪፍ ነው። መግቢያ ግን ስንት ነው?
መግቢያ 300 ክሮነር ነው። እንግዲህ ከምርጥ ከሆነ የኢትዮጵያ ባህላዊ ምግብ ጋር
300 ክሮነር
ምግብንም ጨምሮ
ወይ መጣለሁ። በጣም ደስ ይላል። ስለዚህ ትኬትን ይምሉሰዳ?
ትኬት እንግዲህ ተወስጃለሽ። ታክሲ ደግሞ ለሌሎችም ለጓደኞችም የሚገዙ ከሆነ ተነግረኝ።
እንዴ የግድ ነው? አሁን ራሱ 3 ትፈልጋለሁ። ተጨማሪ ካስፈልገኝ ደግሞ ደውልልሃለሁ።
በጣም አመሰግናለሁ።
መልካም ቀን። በልቻ
ግዴ፣ እዛ ጊዜ እንገናኛለን።
እሺ፣
መልካም ጊዜ።
እሺ።
ኢሳት የህዝብ አይን ጆሮና ልሳን ነው። የኢሳት ድጋፍ ኮሚቴ በስዊድን
I don't know what you're doing. ናታ ትበይ ስልኬ ሲጮህ ድንገት ሃናም ጎረቤቴ ሳራም ጤናት እንደ ራስሽ ውበት የለም አንተኔ ያጎገሬ ስትይ አምልሽ የለም እንዴ አይደለም እንዴ አይደለም እንዴ ጫውት ነው እንጂ ፍቅር ይዞ ብልጫ የጸባይ ነው እንጂ ለጸባይ ነው ዋንጫ አይደለም አይደለም ዋሽንግ አይደለም ካዋሽን ጋር ሳሉን ካሰብሽ ሳላደረ ምን ይሉታል ያንቺን ደርሶ መጣራ ችሎታ ሳይንስሽ ባመል በጸባይ በገዛ ሜዳሽ ላይ ነጥባት ጸባይ አይደለም ገሃድ ወጣ ብለሽ የቤቴ ገበና ቂማቲሽን በኔ የገባሽ ነሽና ካጠፋው ቢሆን ማሪ ነይ በሰው ፊት ትርፉ ማቀብ ነው ካንቺ ጋር መጣላት አይደለም እንዴ አይደለም እንዴ ዋሽም እንዴ አይደለም እንዴ ያጸናንን ፍቅር ያቆየን አይቶ ማየት የተመኘ ካሳብ ጭንቀት ወጥቶ እንደኛ በፍቅር እንዲያብብ ይወጡ ሁሉ ቢሞክረው ገብቶ በየቤቱ አይደለም እንዴ አይደለም እንዴ ዋሽም እንዴ አይደለም እንዴ አይደለም እንዴ
ዊ ሀገር የማዳን ጥሪ በኖርዲክ ሀገራት የአርበኞች ግንቦት ሰባት የገቢ ማሰባሰቢያና የውይይት መድረክ በኖርዌይ ኦስሎ ተዘጋጅቷል።
በዝግጅቱ ላይ ከፍተኛ የድርጅት አመራር ከመስቀል ኤርትራ ለውጣ ወቅታዊ የሀገሪቱ ሁኔታዎች ላይ ማብራሪያና ከተሰብሳቢ ለሚቀርበው ጥያቄዎች መልስ ይሰጣሉ።
ይምጡ፣ ይሳተፉ፣ ሀገራዊ ድርሻዎትን ይወጡ።
ሰዓት 15 ሰዓት ጀምሮ ቦታው በቅርብ ቀን ይገለጻል።
የመግቢያ ዋጋ 200 ክሩነር ቀን ጁን 4 2016
ኖርዲክ አርበኞች ግንቦት 7
አርማጮች እንግዲህ በመግቢያችን ላይ እንደጠቀስነው አሁን መስመር ላይ እንግዳለን የኢትዮጵያ ስደተኞች ማህበር በቀጣዩ ሐሙስ ሰልፍ ያደርጋል እና ስለሱ ጉዳይ እንዲያብራራልን ጋብዘናል። ሃሎ ጣና ያስጥልኝ።
ጤና ይስጥልኝ።
እንደምን አረፈድክ?
እንደምን አረፈዳችሁ?
ባለን ይመስገን። ራስን እስቲ አስተዋውቅ።
ኦኬ፣ ኤፍሬም አክሊሉ ከኢትዮጵያ ስደተኞች ማህበር ሊቀመንበር።
እናመሰግናለን ኤፍሬም። እንግዲህ እንደሚታወቀው የኢትዮጵያ ስደተኞች ጉዳይ ያው የሁሉም ጉዳይ ነው። በተለይ በቅርብ ጊዜ አንዴ ተሰማ በዚህ በስዊድን አካባቢ የስዊድን መንግስት ያወጣው ህግ አለና ከዛ አንጻር እናንተም ሌላውም ኢትዮጵያዊ በጋራ በመተባበር የተለያዩ ሁኔታ ትግሎች የሚደረጉበት ሁኔታ አለ እና የፊታችን ሐሙስም ሰልፍ እንደጠራችሁ ተሰምቷል። እስቲ ስለሱ የምትነግረን ነገር ካለ።
አዎ፣ እንግዲህ አሁን እንደሚታወቀው በዚህ በስዊድን አገር ላይ የኢትዮጵያ ስደተኞች ፍቃድ ያላገኙ በፖለቲካ በተለያዩ ችግሮች ወደዚህ የጥገኝነት ወይም የከለላ ሁኔታን ለስዊድን መንግስት ባቀረቡት ጥያቄ መሰረት ሳይቀበሏቸው የቀሯቸውን ጠቅላላ ኢትዮጵያውያን ልጆች ያሏቸውን እዚህ ሀገር ለረጅም ጊዜ ከአምስት አመት እስከ 8-10 አመት ድረስ የሚደርሱ የቆዩ ሰዎች አሉ። እንደሚታወቀው እነኚህ ሰዎች ነው እንግዲህ ወደ ሀገራቸው እንዲመለሱና በዚህ ከጁን 1 ጀምሮ የመታወቂያቸውን ማለት ኢሚግሬሽን የሚሰጠው ማንነታቸውን የሚገልጽ የኢሚግሬሽን ስደተኛ ተመዝግበውና ሬጅስተር ተደርገው በመንግስት የሚታወቁ ስደተኞች መሆናቸውን የሚያረጋግጥ መታወቂያና እንዲሁም ደግሞ በየወሩ የምትሰጣቸው የትንሽ ጥቂት የሆነች በጣም ጥቂት የሆነች ሳንቲም ለምግብ ለአንዳንድ ነገሮች የሚሰጣቸውን ካርድ እንዲመልሱ ነው የተደረገው። እንዲሁም በተጨማሪ በኢሚግሬሽን ቤት ውስጥ በየካምፑ የሚኖሩት ጠቅላላ እንዲወጡ ነው። ይሄ ነው እንግዲህ ያለው ነገር።
ይሄንኑ እንግዲህ በመቃወም ወይም ደግሞ ይሄ ነገሮች እንዲታዩ እንዲስተካከሉ ለመጠየቅ ነው ባሳለፍነው ሳምንትም በሶልና ማይግሬሽን ተቃውሞ ሰልፍ መደረጉ ይታወቃል። የዛ ቀጣይ ክፍል ነው አሁን የፊታችን ሐሙስ የሚደረገው ሰልፍ።
አዎ አዎ። ምክንያቱም በአፋጣኝ መልስና በአፋጣኝ ይሄ ሁኔታዎች እንዲስተካከል እንደውም አሁን ባለው በሀገራችን ነባራዊ ሁኔታ ላይ እንኳን ከዚህ ሀገር ተመልሰው በሀገር ቤት የሚኖሩ እልፍ አላፍ ወገኖቻችን እየተገደሉ እየተሰደዱ በየባህር እየሰመጡ በየበረሃው እየቀሩ ያሉበት ወቅት ነው። ይህንን የሚታወቅበት ሰዓት ላይ የዓለም መንግስት፣ የዓለም ሚዲያዎች፣ ሲኤንኤን፣ አልጀዚራ የተለያዩ የሚዲያ ድህረ ገጾች እየገለጹ ባሉበት ሰዓት ላይ ይሄ ነገር ከስዊድን መተላለፉ ወይም ህግ መውጣቱ እጅጉን ያሳዘነንና ያስቆጣን እንደሆነ ለመግለጽ ነው።
እስቲ ቦታውንና ሰዓቱን እስቲ ንገረን።
እንግዲህ ቦታው ፓርላማ ሲቲ ሴንትራል ወይም በጋምላስተን በኩል ሚንቶሪየት ነው። ከ13 እስከ 15 ሰዓት ነው።
መቼ ነው የሚውለው? ሐሙስ ቀን ነው።
ሐሙስ አሁን የፊታችን ሐሙስ ማለት ነው። አይ ቲንክ 19 መሰለኝ።
ለምንድን ነው ፓርላማው የመረጣችሁት?
ምክንያቱም ፓርላማው ጠበቅ ያለ ወይም ደግሞ ይሄንን ሰልፍ የወጣንበትንና የኢትዮጵያን አንዳንድ ሁኔታዎች ሊገልጽ የሚችል ደብዳቤ አዘጋጅተን ያንን ደብዳቤ መስጠትና ከፓርላማም የስዊድን ፓርላማን የሚወክል የአንደኛው ፓርቲ ወይም የሶሻል ሊሆን ይችላል ወይም የሌላ ሊሆን ይችላል እንግዲህ የሚመድቡልን ሰውን አናቅም እንዲቀበለንና ይሄንን ቀጥታ ለፓርላማው እንዲቀርብልን ነው። ፓርላሜንቱ ላይ ቀርቦ ውሳኔ እንድናገኝ ባስቸኳይ ነው። እንግዲህ ይህን ነገር እንትንም እንላለን።
ምን ይጠበቃል ከአጠቃላይ አሁን ከኢትዮጵያውያን ጠቅላላ ወረቀት ካለው ከሌለው?
እንግዲህ እዚህ ሀገር እንደሚታወቀው በጥቂት ሰው ከመሄድና በህብረት ሆኖ መሄድ ልዩነት አለው። ስለዚህ በሃይማኖት በዘር በፖለቲካ ሳንለያይ ለወገን ደራሹ ወገን ነውና ሁላችንም ኢትዮጵያውያንን ምናልባት የተለያየ የፖለቲካ አመለካከት የተለያየ የሃይማኖት የተለያየ የብሔር ነገሮች ቢኖሩም ምንም ሆነ ምንም ኢትዮጵያዊ ነን። ሁላችንም ኢትዮጵያዊ ነን። ኢትዮጵያ በሚለው የምንገለጽ ነን። ስለዚህ በዛች ምድር ውስጥ የሚኖር ሁሉ በዚህ በስቶኮልም ውስጥ የሚኖር እንደውም የሚገርመው ከክፍለ ሀገር ሁሉ በጣም ብዙ ሰዎች ይመጣሉ ባለፈው መጥቷል ስለዚህ ከስቶክሆልም ብዙ ሰው እንጠብቃለን በተለይ ይሄንን ማስተላለፍ የምፈልገው ለሃይማኖት አባቶች ለክርስትና ለኦርቶዶክስ ማለት ነው እንዲሁም ለፕሮቴስታንት እንደዚሁም ለሙስሊሙ ማህበረሰብ ማስተላለፍ ፈልጋለሁ የሃይማኖት አባቶች ይሄንን ጉልህ ሚና እንዲጫወቱ በአክብሮትና በኢትዮጵያ አምላክ ስም እጠይቃለሁ በኢትዮጵያ ስደተኞችም ስም ማለት ነው
እኔ የምለው መጨረሻ ላይ ምንድነው አሁን በተለይ በካምብ ያሉ ሁኔታው ትንሽ አስቸጋሪ ሆነባቸው ብዙ ኢትዮጵያውያን እንዳሉ ይገመታልና ምን አይነት የጥንቃቄ እርምጃ ሊወስዱ ይገባል አሁን ታይዞ ከመጣው ህግ አንፃር
እንግዲህ በቀጣይ ከዚህ በኋላ አሁን እዛ ከካምፕ የሚያስወጣቸው ከሆነ ግዴታ እኛም ኢትዮጵያውያን ወይም የስደተኛ ማህበሩም እንደዚሁም ከሌላ ሲቪክስ ማህበራት በጎ አድራጊ ድርጅቶች ጋር አንዳንድ ነገሮችን ተነጋግረን ለጊዜው መጠለያ የሚያገኙበትንና እኛም ከነሱ ጋር አብረን ሜዳ ላይ ሆነ የትም ቦታ ላይ አብረን ሆነን በአንድነት መጠየቅ አለብን እንዲሁም እነኚህ ከክፍለ ሀገር የሚመጡትን ወንድምና እህቶቻችንን ማለት ነው እዚህ ስቶክሆልም የምንገኝ ኢትዮጵያውያን የምግብም የማንኛውንም ነገር አብረን ተረባርበን ለወገኖቻችን ለወንድሞቻችን አለኝታችንን ልንገልጽላቸው ይገባል ብዬ አስባለሁ በራሴ አመለካከት ማለት ነው
በጣም ጥሩ እንግዲህ የተከታተለን ሁኔታውን ለማከ 13 ሰዓት ጀምሮ ያለ ነው እንግዲህ አመሰግናለሁ
እሺ እኔም ከልቤ አመሰግናለሁ እንግዲህ አደራ ውድ ኢትዮጵያውያን ለወገን ደራሹ ወገን ነውና ሁላችንም የየበኩላችንን ድርሻ ወጥተን ድምጻችንን ማሰማት መቻል አለብን እላለሁ አመሰግናለሁ
አሜን
ኦኬ መልካም ቀን
ትርንጎ ወይን ጽጌረዳ ካኔ ምንን ቀራለሰኝ ስላንቺ ብጎዳ ምንን ቀራለሰኝ ስላንቺ ብጎዳ ብርቱ ካነሻሎ የምትመጠጪ ብርቱ ካኔ እልቤ ገብተሻል አርፈሽ ተቀመጪ ሻል አርፈሽ ተቀመጪ የህይወቴ መድህን አንቺ ነሽ ብርቱካን ብርቱካን ይሄ ምንም ነገር ይሁን ብቻ ክፋይንካል ምንም ነገር ይሁን ብቻ ክፋይንካል ከሽም ማስጎንጂ ጣምሽን ጣፋጭ ብርቱካን ፈላጊሽ ብዙ ነው ይሻማል መጣጭ ፈላጊሽ ብዙ ነው ይሻማል መጣጭ ይሻማል መጣጭ ይሻማል መጣጭ ይሻማል መጣጭ ያሰብኩሽ የምባከነኝ ብርቱካን ላግኝሽና ለልካ የት ነሽ ብርቱካን ላግኝሽና ለልካ የት ነሽ ብርቱካን ቃና ጮተ ክረምቶ ነው በጋ ብርቱካን ብርቱካን ሳታሽ ነው ልቤ ይሰጣ ብርቱካን ሳታሽ ነው ልቤ የሚሰጋ ልቤ የሚሰጋ ብርቱካን ሳታሽ ነው ልቤ የሚሰጋ ز
ዘወትር እያሰብኩሽ የምባክኒ ብርቱ ካን ይሄ ላግኝሽና ልርካ የት ነሽ ብርቱ ካን ላግኝሽና ልርካን የት ነሽ ብርቱ ካን ብርቱ ካን ሲልሽም ስምሽ መጣፈቱ ብርቱ ካን ይሄ ሁሉም ይመኙሻል አንቺን እንዳያቱ ሁሉም ይመኙሻል አንቺን እንዳያቱ አንቺን እንዳያቱ ሁሉም ይመኙሻል አንቺን እንዳያቱ ብርቱካን ትርንጎ ወይን ጽጌረዳ ብርቱካን ምንም ቅራ ልሰኝ ስላንቺ ብጎዳ ምንም ቅራ ልሰኝ ስላንቺ ብጎዳ ብርቱካን ሻሎ የምትመጠጭ ብርቱካን ልቤ ገብተሻል አርፈሽ ተቀመጪ ልቤ ገብተሻል አርፈሽ ተቀመጪ ልቤ ገብተሻል ልቤ ገብተሻል አርፈሽ ተቀመጪ አርፈሽ ተቀመጪ አርፈሽ ተቀመጪ አርፈሽ ትፈሽ ተቀመጪ አርፈሽ ተቀፈሽ ተቀመጪ
በስመ
ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ የኢትዮጵያው ጻድቅ አዲስ ሐዋርያ የአቡነ ተክለ ሃይማኖት የግንቦት 12 ዓመታዊ ክብረ በዓል እሁድ ግንቦት 14 2008 ወይም 22 2016 በታላቅ ድምቀት ይከበራል። በዚህ ዕለት ታላላቅ የቤተክርስቲያን አባቶች፣ ካህናት፣ አገልጋዮች፣ መዘምራንና መላው ሕዝበ ክርስቲያን በሙሉ ይገኛሉ። ሰላም በእለቱ ተገኝተው ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከትና ረድኤት እንዲሳተፉ ነው ቤተክርስቲያን አክብራ ጠርታውታለች። አምላከ ተክለ ሃይማኖት ኢትዮጵያ ሀገራችንን ሕዝበ ክርስቲያናችንን ይባርክ ይቀድስ። የሰለንቱና ደብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን አስተዳደር ሰበካ ጉባኤ ጽሕፈት ቤት አድራሻ ኦሰክስ ቬገን ኦታ ሰለንቱና።
የካዛንቺስን የመንሃሪያ ስፍራ ልጆች ባደረጉት የሰፈር ውስጥ እግር ኳስ ግጥሚያ የሱ ቡድን በመሸነፉ በጣም ይበሳጫል። ተበሳጭቶ ግን ዝም አላለም። ክፉኛ ቂም ቋጥሮ ስለነበረ የዛኛውን ቡድን ደጋፊ ሆኖን ሌላ ወጣት ጠብቆ ሰደበን በሚል ምክንያት በጩቤ ወክቶ ይገለዋል። ፍርድ ቤቱም ጉዳዩን መርምሮ ፈትሾ ተከሳሹ ጥፋተኛ ሆኖ በመገኘቱ የ12 ዓመት ጽኑ እስራት ይፈርድበታል። በሌላ ጊዜ የኢትዮጵያ ወጣት ለጊዜው ካልተያዙ ሁለት ግብረ አበሮች ጋር በመሆን በባምቢስ አካባቢ ሲዘዋወር ያገኘውን አንድ አውስትራሊያዊና አንድ ቱርካዊ ድንጋይ ተጠቅሞ በኃይል አስገድዶ ከባድ የወንብድና ወንጀል በመፈጸሙ ላፕቶፕ ስልኩን ጺመላጫውን ጨምሮ በድምሩ 140 ምናምን ሺህ የሚሆን የኢትዮጵያ ብር በሚያወጣ ንብረቱ የተለያዩ አገሮች ብሮች ዘርፎ ይሰወራል። ጉዳዩን ያዘው ፍርድ ቤት ወጣቱ ኢትዮጵያዊ በፈጸመው ከባድ የወንብድና ወንጀል ጥፋተኛ ሆኖ ስለገኘው የ17 ዓመት ጽኑ እስራት ይፈርድበታል። ይህ ዜና ሐሙስ ግንቦት 4 ቀን 2008 ዓ.ም የአርብ ግንቦት 5 ቀን 2008 ዓ.ም በተላለፈው የሸገር 102 አንድ ሬዲዮ ጣቢያ ማለዳ ዜና ላይ ቀርቦ የተደመጠ ዜና ነው። ወዳጆቼ ምን ተሰማችሁ? እኔ ግን ጭንቅላቴን ይዘህ ጩህጩህ ያለኝ ወንድሙን አድብቶ የገደለ ሰው 12 ዓመት ሲፈረደበት እንዴት ሆኖ ነው እሱ ከፈረንጅ ኪስ 140 ሺህ ብር የዘረፈ ሰው በ17 ዓመት ሊፈረድበት የሚችለው ነው የምለው? ዳኞቹ በተጻፈ ህግ ሳይሆን በስሜት እየተመሩ ነው እንዴ ፍርድ የሚሰጡት? ምንም እንኳን ፍርዱ የተሰጠው በተለያዩ ፍርድ ቤቶች በተለያዩ ዳኞች ቢሆንም እነዚህ ዳኞች ግን የአንድ ኢትዮጵያዊ ነፍስ ዋጋ በሌላ በማንም ሳይሆን በራሳቸው የህግ መመዘኛ ከ140 ሺህ ብር እጅግ በጣም የሚተናነስ በመሆኑ እኮ ነው የሚያሳየው። ደሞስ ከደሃ ጉሮሮ ነጥቆ የእርዳታ ህል መሸጫ በሚሊዮን የሚቆጠር ገንዘብ የሚዘርፍ ሌባ በ3 እና በ5 አመት ስራት የሚቀጣበት ሀገር 140 ሺህ ብር የዘረፈ ወጣት እንዴት ሆኖ ነው 17 አመት ሊከናነብ የሚችለው? ይህ እኮ ነው የትም ሳይሄድ በገዛ ሀገራችን ውስጥ በገዛ ወንድሞቻችን የተፈጸመውን የዘረኝነት ጥቃት ወይም ደግሞ ባንደነት እኮ ነው። የፈረንጆቹ በሀገር ወንድሞቻቸው በዘረኝነት ሲሰቃዩ የሚኖሩ አንሶ እንዴት ሆኖ ነው እነሱ በገዛ ሀገራቸው የራሳቸውን የዳኞችን አቃቢ ህጎችን ባንደነት በማሰለፍ በድንጋይ ተሸከመ ብሎ 17 አመት ፍርድ የሚያከናንቡት? ለመሆኑ በድንጋይ አስፈራርተው ዘረፉኛሉ ፈረንጆች ኢትዮጵያዊ ቢሆኑ ኖር ፍርዱ ይህ ይሆን ነበር? እኛስ የአውስትራሊያ ሂደን አንድ ወጠምሻ ፈረንጅ በድንጋይ አስፈራርቶ አይደለም ታንክ በላያችን ላይ ነርቶ ጥሪያችን ቢነጥቀን እንኳን 17 አመት የሚፈርድ የአውስትራሊያ ዳኛ ልናገኝ ቀርቶ ብሶታችንን በቅጡ የሚሰማ የአውስትራሊያ ፖሊስ ልናገኝ አንችል ይሆናል። በጣም 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 ያሳዝናል። የኢትዮጵያ በገዛ ሀገራችን ዋጋችን እንዲህ ከቀለለ በየደርነስንበት በጣም ዝቅ ተደርጎ ብንታይ ምን ያስገርማል? እኔ ወጣቱ በአጠቃላይ ማጅራት መጪ ሆን ያገራችን ሊጎበኙ ቱሪስቶች የተለያዩ ጥበቃ አይደረግላቸው አላልኩም። ይህ ግን ከዚህ በጣም የራቀ ነው። በእውነት ፍትህ በጣም ተዛብቷል። ይህ ሰሞኑን የማላቀው እንኳን ወንድሜ ግፍ ተፈጽሞበታል። ስለ ፍትህ ይገባኛል የሚል ወገን ፖለቲካ ይዘት ያላቸው ጉዳዮች ላይ ብቻ አይደለም መጮህ ያለበት የሚመስለኝ። የትኛውም አይነት የፍትህ መጓደል ከምር ሊያሳምመን ይገባል። እኔ ፍትህ የማላቀው ወንድሜ ብዬ ጀምሬያለሁ። ለኛ ለወንድሞቻችን ነው የምትሉ ተከተሉኝ። ይሄ ጽሁፍ የመስፍን ጌታቸው ነው። አመሰግናለሁ ስላዳመጣችሁኝ። ሃና ታደሰ። Ooh.
ሰላም ጤና ይስጥልን የሁድ ጨዋታ አድማጮች ለዛሬ የመረጥንላችሁ ጽሁፍ ኢቲቪና ተዛማጅ ትዝታዎች የሚል መሐመድ ሰልማን የጻፈው የቀድሞ ያዲስ ነገር አንደኛ የጻፈውና በኋላ ማህሙድ ጋር ተብቂኝ በሚል በመጻፍ የታተመ ወጎች ውስጥ ያለ ነው። ኢቲቪና ተዛማጅ ትዝታዎች በመሐመድ ሰልማን ከኛ ጋር አብራችሁ ነው። ሴታቴ ቲቪ ክፈትልኝ ለማለት ትቢውን አብራው ትላለች። የቲቪን አማርኛ ለዋስና አንዳንድ ጥርሶቿ ስለጎደሏት ብቻ አይመስልኝ ቲቪን ትቢ የምትለው። የቲቪ ሲከፈት ሳሏ ስለሚነሳባትም ጭምር ነው። የቲቪ ሳምቧን ሳይነካው አልቀረም። ሴታቴ ከጎረቤት ጋር ቡና እየጠጣች አጣጮቿ የማይመስል ነገር ካወሩም መተመሳሳይ መልኩ ሳሏ ይነሳባታል። መቼለታ እትዬ ዘነቡ የተባሉ ጎረቤቷ ቀበሌ ተሰብስበው ከመጡ በኋላ በረካ ላይ ደርሰው ቡና እየጠጡ ሳምተሻ ኢትዮጵያ ለተመነደግ ነው ብለው ወሬ ሲጀምሩ አቴ ሳሏ ተንስቶባት ትን ሊላት ለጥቂት አላህ አተረፋት። ኢትዮጵያው በሴታ አቴ ሳምባ ላይ ብቻ ሳይሆን በወንዳ አቴ ጨጓራ ላይም ቀላል የመቅሰል አደጋን አስከትሏል። ወንዳ አቴ ባሩድ በደረቱ የሚመከት አርበኛ ነበር። ችግሩ ምንም እድሜ ብቻ ነው ኢትቢ ካላየው ሁሉ ችክላል። ጋሼ ትቢ ምን ይሰራልህ? ቁርአን የምትቀራበትን አይንህን በከንቱ አታድክም ይቅርብህ ስለው ተው ልጄ እንደሱ አይባልም። ጥልያን ደፍራን ቢሆንስ በምን እናውቃለን? ሀገር ነቅቶ መጠበቅ ነው እንጂ ይላል። ኢትቢ ካላየ ሀገር የተወረረ ይመስላል። በቲቪ ውስጥ ሀገር ከመጠበቅ ውል ውል ላይ ቤት ቢሰራ ይሻለው ነበር። ሆኖም በደከማ አይኑ ዘውትር የሚያየው ቲቪ የረባ ነገር ሊያሳየው ስላልቻለ ለጨጓራ ህመም ተዳረገ። እንዲያም ሆኖ በዛሬ ነገ በቲቪ ውስጥ የረባ ያገር ጉዳይ አለው በሚል የሞጨሞጮ አይኑን ቲቪ መስኮት ላይ ተክሎ ያድራል። ኢቲቪ በበኩሉ አንዳንድ የቆቦ ነዋሪዎች ጠግቦ ማደራቸውንና መጸዳጃ ቤት መጠቀም መጀመራቸውን ገለጡ እያለ ከማላዘን ውጪ ሌላ አለው እንዳያቴ የሚሆን ጨዋታ አላውቃለ። ወንዳያቴ ተስፋ አይቆርጥም። ከዛሬ ነገ የሆነ የሀገር ጉዳይ የሆነ የድንበር ጉዳይ በኢቲቪ ለመስማት እንዳቆበቆበ ነው። በዚህ መሀል ህብረት ትርኢት ጀምሯል። መቀመጫቸውን ክፉኛ እየናጡ የሚደንሱ ሴቶች በኢቲቪ መታየት ይጀምራሉ። ይህኔ ይጠራኛል። አቤት ጋሽ ይለዋል። ናስቲ ኢቲቪው ተበላሽቷል መሰለኝ አንቴናውን አበጀው ይላል። ምን ሆነ ይለዋል። እንጃ ብቻ የሚንቀጠቀጥ ነገር ይታየኛል። የሴታ አቴ ሳምባና የወንዳ አቴ ጨጓራ በየለቱ እየተጎዳ እንደሆነ ስመለከት ኢቲቪ በፈረሰው ማስታወቂያ ሚኒስቴር ስር ከሚሆን ባልፈረሰው ጤና ጥበቃ ሚኒስቴር ስር ቢሆን ለአስተዳደር እንደሚመች ገመትኩ። ቁጩ ማለት ትልቁ ሸት ማለት ነው። እሳቸው ቁጩን ይወዱታል፣ ቁጩም ይወዳቸዋል። ያም ሆኖ የሰፈራ ልጆች አሁንም ቢሆን ቁጩን ከማየት አልቦዘኑ። ከፕሪሚየር ሊግ የተረፈችውን ሰዓታቸውን ቁጩ ላይ በማፍጠጥ ያሳልፋሉ። በዚህ የተነሳ አንዳንድ የሰፈሬ ልጆች አንዳንድ የቁጩ ቲቪ ቁጩ ጋዜጠኞችን በስም ያውቋቸዋል። ጋዜጠኞቹን ብቻ ሳይሆን አንዳንድ የምናምን ነዋሪዎች የሚለውን ሰዎችንም ያውቋቸዋል። ከአንዳንድ የአዲስ አበባ ነዋሪዎች ውስጥ አንደኛው እንዲያውም ቤቱ እኛ ሰፈር ቀበሌ ውስጥ መታወቂያ ያድላል። የወጣቶች ሊግ ውስጥም የሆነ ስልጣን አለ። ልጁ በሰፈር ሲያልፍ አንዳንድ የሰፈር ልጆች እንዲህ ነህ፣ አንዳንድ ደህና አደርክ፣ አንዳንድ እያሉ ይሳለቁበታል። መቼ ዕለት እኛ ቤት አካባቢ በቆመ ስልክ እንጨት ላይ የሆነ የወጣቶች ሊግን የሚመለከት ማስታወቂያ ሲለጥፍ የሰፈር ልጆች አገኙትና እንዲህ አሉት፣ የሆንክ አንዳንድ ነገር ነህ። ሰው ፕሪሚየር ሊግ ውስጥ ይጫወታል፣ አንተ ወጣት ሊግ ውስጥ ይጫወታል። እንዳይኝ ጥርሴን በስልክ እንጨቱ ሸፍኝ ሳኩኝ። ቁጩ በግ የሰፈር ልጆች ሌላም ነገር ያውቃል። ሁሌ በቁጩ ቲቪ የምትታየዋን ወፍራም በግ ማን እንዳደለባት የማትታወቀው ይቺ ያልሸረፈች ጠቦት በግ በቲቪ ስትመጣ የሰፈር ልጆች ይስቃሉ። በጓ በሰሜን በደቡብ በምስራቅ በመራብ ኢትዮጵያ የሚገኝ ማንኛውም ማፍታም ገበሬ ለቃለ መጠይቅ በቀረበ ቁጥር ማሳው ላይ ጎምለል ጎምለል ስትል ትታያለች። ወይም እንደ ሀብታም ቤት ቡችላ ኢንተርቪው ከሚደረገው ሰውዬ ፊት መጥታ ግትር ትላለች። ቁጩ በግሏታል የሰፈር ልጆች። ከለታት አንድ ቀን አንድ ሀብታም ገበሬ ብዙ አይፍዙ መግዛቱን ባንክ 1 ሚሊዮን ብር ማስቀመጡንና በብር ላይ ብር በሀብት ላይ ሀብት እየደረበ መሆኑን ፍጥጥ ብሎ በቲቪ ሲናገር በጓ ድንገት አፏን በእጁ ያዘች። የሰፈሬ ልጆች ናቸው ንግር። ከለጣት አንድ ቀን ደግሞ ከቤት ወደ ስራ ስወጣ ስራ አጥ የሰፈር ልጆች እንዲህ ሲሉ ሰማኋቸው። ማታ ማን አሸነፈ? አንደኛው ሌላኛው ባርሳ አንደኛው ስንት ለስንት ሌላኛው 5 ለ2 አንደኛው አጥዋሽ 5 ለ2 ሌላኛው ማርያምን ባይገርምህ ሜሲ አትሪክ ፈርቷል አንደኛው እና ማጋኔ ያየው ሌላኛው ቤት ነው ያየሁት ቤት ይተላልፏል እኮ አላወቅም እንዴ አንደኛ አዲያ ተው በቃ በኢቲቪ አይተነው እንዴ 5 ለ2 የምትለቅ ከዚህ በኋላ ለሀገሬ ቴሌቪዥን ክፉኛ አዘንኩ በአለም ላይ ይህንን ያለ ያለመታመን አቅም የፈጠረ ሚዲያ ይኖር ይሆን የበርማን የኩባን የቻይናን የሰሜን ኮሪያን ቁጭዎችን አሰብኩ ያገሬን ቁጭ የሚስተካከለው አይኖርም ኢቲቪ በተማሩና በተማረሩ ጓደኞቼ ዘንድ ደግሞ ቫይረስ በሚል ይታወቃል አንድ ተመራምሯል የምለው ወዳጄ ኢቲቪ የዜጎችን ኢንተለጀንሲ እንዲያስቆለቁል አስተዋጽኦ አድርጓል ሲል ዘውትር ይሟገታል። በዚህ ረገድ ሰፊ ጥናት ወይም ሪሰርች ለማድረግ የረጅም ጊዜ እቅድ እንዳለው ነግሮኛል። የአያቴ አይን ብዥ የሚያደርገው መንቀጥቀጥ። የጓደኛዬ በቲቪ ያዘነው ገና ዩኒቨርሲቲ ሳለ ነው። አንድ ወቅት በዩኒቨርሲቲ አመጽ ተሳተፈ። የአዲስ አበባ ዩኒቨርሲቲ በአመጽ ጭራለች። ሁሉም ግቢውን ለቆጣ ለቤተሰቡ ሄዶ ዩኒቨርሲቲውን ቀውጢ እንዳደረጉትና እርሱም ከአመጡ መሪዎች አንዱ እንደሆነ ፎከረ። እናቱ የድንግል ማርያም ፎቶ ይዛ ጭንቃማ ላጇ ስትል መጸለይ ጀመረች። እርሱና ቤተሰቡ ማታ የዜና ሰዓት እስኪደርስ ተቁነጠነጡ። ስለ አመጡ መንግስት በቲቪ ቀርቦ አንዳች ልመና እንደሚያቀርብ ገምቶ ነበር። አይደረስ የለ የዜና ሰዓት ደረሰ። ከትንሽ አጎቱ ጀምሮ እስከ አያቱ ድረስ ሁሉም ቲቪ ላይ አፍጥጠዋል። ዜና አቅራቢው እንደተለመደው እንደምን አመሻችሁ ዲሽ ሌላችሁ ምናምን ብሎ እጅግ አጎንብሶ እጅ ነሳ። በመጀመሪያም አርስተ ዜና አለ። በከፍተኛ ተቋማት የትምህርት ጥራት እየተረጋገጠ መምጣቱን የአዲስ አበባ ዩኒቨርሲቲ አንዳንድ ተማሪዎች ገለጹ። ልጅነቴና ቲቪያችን ድሮኛ ቤት ቲቪ ክብር ነበራት። ትምርት ካቋረጠው ታላቀው እንደሚልቅ ቲቪያችን በሰፈራችን ተሻለ ተከበር ነበር። የሰፈር ልጆች ከኔ ጋር ጓደኛ ለመሆን ከፍተኛ ፍቅር ውስጥ ይገቡ የነበረው በዚሁ ምክንያት ነው። እኔን ወደው አልነበረ። ከኔ ጋር የሚፈጥሩት ወዳጅነት በእኛ ቲቪ 120 ለማየት የይለፍ ወረቀት እንዲሆናቸው ብቻ። 120 ድሮ እንዴት ውብ ነበር። አሁንስ ከፊት ያሉትን አንድና ሁለት ቁጥር ይፋቋቸው መልፉን ያገኙታል። በተለይ አፍሪካ ዋንጫ ሲቀርብ የሰፈር ልጆች ያሳዩኝ የነበረው ፍቅር የአሜሪካና እስራኤልን ወዳጅነት ያስንቃል። ለምሳሌ ትምርት ቤት ኳስ እየተጫወቱ እኔ ድንገት ከመጣው ተሽቀዳድመው ጫዋታው ቆሞ ኳሷን ወደ እኔ ልኳታል። ትንሽ አንቀርቅቢያት እሰጣቸዋለሁ። ተባርነው እየተጫወቱ ከሆነ ደግሞ አንዱ ተጫዋች ለኔ ሲል እንዲያርፍ ይደረግና እኔ ገባለሁ። አጥቂያቸው ያደርጉኝ በረኛውን አልፈውም ቢሆን ጎል እኔ እንዳገባ ኳሳን ይሰጡኛል። በረኛውም ቢሆን እኔ ኳስ እየገፋው ከመጣው መርበቶት ይጀምራል። ምግሩ ቄጤማ ይሆናል። ተከላካዮቹም እንዲሁም እኔ የሞከርኩት ኳስ ፎሪ ወጥቶ ቢሆንም ዳኛው ጎል ብሎ ያጸድቃታል። አለበለዚያ ከአቢዲ ፔሌ ጋር መቆራረት ነው። ያኔ አቢዲ ፔሌ ቬጁቡም ቅባት ሲቀባ ማየት የማይናፍቅ ልጅ አልነበር። ለካ አፍሪካ ዋንጫ እንዳለቀ ቁጭ ጓደኞች ፍቅራቸው መቀዝቀዝ ጀመረ። ዓለምና ከአፍሪካ ውጪ የሰፈር ልጆች እኔን ይበልጥ የሚወዱኝ ግን አርብና ቅዳሜ ነው። አርብና ቅዳሜ እጅግ ፍቅራቸው ይደራብኛል። እሁድ 120ን እኛ ቤት ለማየት ሳሎናችንና ቲቪያችን ቲቪያችን ናሽናል ነበረች። ልክ እንደ ቤተሰቡ አባል ነበር የምትታዩ። በአንድ ወቅት እሽ ማለት ጀመረች። ቤተሰባችን መሃል ከፍተኛ መደናገጥ ተፈጥሮ ነበር። ዘመር ሲመጣ ቴሌቪዥኗ በጎ ሆነች ይላል። አሰላሙ አለይኩም ከማለት በፊት እናቴ አይወዱንም ለምትላቸው ዘመዶቻችን ሲቀር የቲቪያችንን መበላሸት ያልነገረችው ዘመድ የለም። አንዳንድ ጣላቶቻችን ለምን ደስ ይበላችሁ በሚል ግን ሚስተር አድርጋባቸው ቆይታለች። ያን ሰሞን ሰራተኛችን አንቺን አካክተሽ ነው ቲቪውንሽ ማለት የጀመረው ተብላ ከፍተኛ እንግልት ደረሰባት። እኔም 10 ጊዜ እንደጦጣ ጣራ ላይ የተንጠለጠልኩ የቤተሰቡን ሀዘን አንቴና በመነካካት ለማስታገስ የበኩሌን ጣርኩ። ተሳካልኝ። ያን ቀን ከጣሪያ ስወርድ ልክ እንደ ዩሪ ጋጋሪ ደማቅ አቀባበል ተደረገልኝ። ናሽናል ቲቪያችን የሳሎናችን አድባር ነበረች። እንደ እንጀራ ሌማት ዳንቴል ለብሳ፣ እንደ ታቦት በሰው ታጅባ፣ እንደ መስጊድ ሚናር አንቴናዋን ሽቅብ ቀስራ ሳሎናችን ላይ በክብር ስትሰየም ሁሉም የቤተሰብ አባል በስስት ያያት ነበር። ቤት ውስጥ ልጆች ስናልፍ ትወድቃላችሁ የሚለን አልነበር፣ ቲቪዋን ትጥላላችሁ ነበር የምንባል። ልጅ እያለሁ ወደፊት አባቴ ከወደደኝ የሚያወሰኝ የቺን ቲቪ እንደሆነ አምን ነበር። አባዬ ዘንድ ጥሩ ልጅ ለመባልም ተጋይ ነበረው ለዚሁ ነው። አሁን ግን አላህ የልጅነት ምኞቴን እንዳያሳካልኝ በርትቼ እጸልያለሁ። መሐመድ ሰልማን ማህሙድ ጋር ጠብቂኝ።
የሰብሰባና የገንዘብ ማሰባሰብ ጥሪ ከሞረሽ ወገኔ ስዊድን የአማራ ማህበር በጁን 4 ቀን 2006 ዓ.ም ተመረጠ። በሀገራችን ኢትዮጵያ ስልጣን ላይ ባለው የትግራይ ጠባብ ብሔረተኛ መንግስትና ተባባሪዎቹ የአማራ ህዝብ በጠላትነት ተፈርጆ በጅምላ ተጨፍጭፏል፣ በገደል ተወርውሯል፣ በተዘክቶበት ተቃጥሏል፣ ዘር መተካት እንዳይችል ተደርጓል፣ ሀብትና ንብረቱ ተነጥቆ ከየቀየው ተፈናቅሏል፣ የትምርትና የሥራ ዕድል ተነፍጓል፣ በስልጣን ላይ ያለው መንግስት መረጃዎች ዋቢ ያደረገና የፋይ የሆነ ጥናት እንደሚያሳየው ከ5 ሚሊዮን በላይ አማራዎች የዘር አርጋቸው ብቻ ወንጀል ሆኖባቸው ገቡበት ሳይታወቅ ደብዛቸው እንዲጠፋ ተደርጓል። አሁንም ድረስ በዚህ የአማራ ወገናችን ላይ በየቀኑ የሚፈጸመው ግፍ እንደቀጠለ ነው። ይህ ህሊና ሊቀበለው የማይችል በአማራ ህዝብ ላይ የተኮረን የዘር ማጥፋትና የዘር ማጽዳትን ወንጀል በተመለከተ ህዝብ እንዲያውቀው በማስረጃ የተደገፈ መረጃ ለመስጠትና ለማነቃቃት ብሎም ወደ መፍትሄ እንዲያተኩር ለማነሳሳትና ግፉን ለማስቆም ይረዳ ዘንድ ሞረሽ ወገኔ የአማራ ድርጅት የአጭር ሞገድ ሬዲዮ ድምጽ ሊያቋቁም ላሰበው ፕሮጀክት የገንዘብ ማሰባሰቢያ ዝግጅት አዘጋጅቷል። እርሶም በዕለቱ በዝግጅታችን ላይ እንዲገኙ በአክብሮት ተጋብዘዋል። በዕለቱ የሞረሽ ወገኔ ሊቀመንበር አቶ ተክሌ ሻውና ጋዜጠኛ ሙሉቀን ተስፋው ስለ ኢትዮጵያ ጊዜያዊ ሁኔታ መግለጫ ይሰጣሉ። ቀን ጁን 4 2016 ዓ.ም ተመረጠ። ሰዓት ከ13 ሰዓት ጀምሮ እስከ 21 ሰዓት ድረስ። የስብሰባ ቦታ ባጋሞሰን ፎልኬቲዩስ ሊሎቬገን 44 ባጋሞሰን፣ መግቢያ 150 ክራውን ከምግብና ከለስላሳ መጠጥ ጋር። ሞረሽ ወገኔ ስዊድን ለሞረሽ የአማራ ድምጽ ሬዲዮ የገንዘብ እርዳታ ለማድረግ ባንክ ሂሳብ የባንክ አካውንት ለጠየቃችሁ +72129967212996 +0 መሆኑን እንገልጻለን። ሞረሽ ወገኔ የአማራ ድርጅት በስዊድን። አድማጮቻችን እንግዲህ የዛሬ ፕሮግራማችን በተጠና በአዳመጣችሁት መንገድ በመጠናቀቅ ላይ ነው። ቀደም በመግቢያችን ላይ ያልነው የአርበኞች ግንቦት ሰባት በኖርዌይ ኦስሎ የሚያደርገውን የገቢ ማሰባሰብ ዝግጅት በማስመልከት እንግዶች እናቀርብ ነበር። ለዛሬ በአጋጣሚ ስላልሆነ በቀጣይ ሳምንት እሱን ይዘን እንቀርባለን። ሌላ ደግሞ ቀደም የሳት ስዊድን ተላዩ ተምባላዎችን የመግቢያ ትኬቶችን እየሸጠ ይገኛል። ለነሱም የሆኑ ስልክ ቁጥሮችን እናግራለን ብለን ነበር። በ072 281 1345 072 281 1345 በመደወል በisatsweden.sa ላይ ኢሜል በማድረግ ኮንታክት በማድረግ ትኬቶቹን መውሰድ ይቻላል። እንግዲህ ዛሬ ፕሮግራማችን በዚሁ ተጠናቋል። እስከ ሳምንት መልካም ሳምንት እንላለን። Thank you.